የአሜሪካ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰራተኛውም ወደ ስራው ተማሪውም ወደ ትምህርቱ የሚመለስበት ጊዜ መጥቷል። በበጋ ረፍት ጊዜ አመቱን በሙሉ በስራ ተጠምዶ የነበረው ጭንቅላትና ጉልበት ለማሳረፍ ብሎም ለማዝናናት ሁሉም በየፊናው ተሰማርቶ በቻለውና አቅሙ በሚፈቅድለት መሰረት የረፍት ጊዜውን አሳልፏል። የተወሰኑ የኢትዮጵያ ድምጽ ሬዲዮ አዘጋጆችም በየአመቱ የሚያደርጉትን የአውሮፓን ስፖርት ዝግጅት በተለያዩ አገሮች እየተጓዙ መከታተል ዘንድሮም ከሌሎች ወገኖቻቸው ጋር አብሮ በመጓዝ ጥሩ ጊዜ አሳልፈዋል ማለት ይቻላል። በግሌ ማለት የምችለው ከስራ ለእረፍት አንድ ወር የወሰድኩ ቢሆንም አውሮፓ በስፖርቱ ምክንያት በተጓዝኩበት ጊዜ ያሳለፍኳቸው 2 ሳምንታት በጣም አስደሳችና ጥሩ ያዝናኑኝ ቢሆኑም ከረፍት አንጻር ሲታይ ከመዝለሉና ከመጨፈሩ ብዛት የተነሳ እንደገና ለሰውነቴ እረፍት ያስፈልገኛል ብል ማጋነን አይሆንም። ደግነቱ ገና የእረፍት ጊዜ ስላላለፈ ስራ ከመጀመሪያ በፊት በደንብ እረፍት አደርጋለሁ ብዬ ተስፋ አደርጋለሁ። በነገራችን ላይ በዚህ ጉዞዬ በፊት በአብዛኛው ሰላምታ ከመሰጣጣት ውጭ ብዙም ቀርቤ የማላወራቸውና የማላውቃቸው ወገኖችን ቀርቤ ማወቅ በመቻሌና በዚህ ማጋጣሚ ምን አይነት ሰላም፣ ፍቅር፣ አንድነትና ወንድማማችነት፣ እህታማችነት፣ መግባባትን የሚወዱ ውድ ኢትዮጵያኖች መሆናቸውን ለማወቅ በመቻሌ ደስታዬ ወደር የለውም። ታዲያ ሙኒክ የተደረገው የኢትዮጵያኖች ስፖርት ፌስቲቫል እንዴት ነበር ብላችሁ ለምትጠይቁ ወደፊት በሰፊው አጠናክረን እስከምናቀርብላችሁ ድረስ ማለትም ስለ ዝግጅቱ፣ ስለ አዘጋጆቹና እንዲሁም ስለ ፌዴሬሽኑ እነሱንም ጋብዘን ከነሱ አንደበት ሁኔታውን እስከሚያስረዱን ድረስ ለጊዜው በግል ያየናቸው ለመናገር ያህል በጣም እጅግ በጣም ብዙ ህዝብ ተገኝቶ ነበር። አሁንም ኢትዮጵያኖች በየአመቱ ተፈላልገው ሲገናኙ የሚነፋፈቁትንና የሚዋደዱትን ያህል ሜዳ ላይ እግር ኳስ ሊጫወቱ ገብተው ካልተደባደብን ብለው ያዙን ልቀቁን የሚሉ ጋጥ ወጦች መኖራቸውንና የስፖርቱ ዓላማ ኢትዮጵያውያንን ለማቀራረብ እንጂ የራሱን ጡንቻ በሌላው ወገን ላይ በማሳረፍ ጀግና ሆኖ ለመታየት የሚሞከርበት አለመሆኑን አሁንም አንዳንድ ጋጥ ወጦችን ማስረዳት የሚያስፈልግ መሆኑን ታዝበናል። ሌላው በየጊዜው የምናነሳውና አሁንም ያልተስተካከለ ነገር ቢኖር በኢትዮጵያን የስፖርት ፌስቲቫል ላይ የጫቱና የሽሻው ንግድ በአደባባይ መካሄድና ፌዴሬሽኑ ይህን ለማስቆም የሚያደርገው ሙከራ እጅግ ጎልቶ አለመታየቱ ነው። በተረፈ እኔም ሆነ አብረን የተጓዝነው ጓደኞችን ቅር ያሰኘንና ያሳዘነን ነገር ቢኖር የአውሮፓ የስፖርት ፌስቲቫል መስራች የሆነችውና ዋንጫውን ከአንዴም 2 ጊዜ አሸናፊ የነበረችው ስዊድን በዘንድሮ ውድድር ላይ መካፈል ሳትችል በመቅረቷ በጨዋታዎቹ ሁሉ በፎርፌ ተሸናፊ መሆኗ ነው። ለዚህ ውድቀት መንስኤው ይህ ነው ብሎ ለጊዜው ለመናገር አስቸጋሪ ቢሆንም ለወደፊቱ ግን ያለውን ችግር በስዊድን ያለው የኢትዮጵያ ህብረተሰብ በግልጽና በተገቢው ተወያይቶ ለችግሩ መፍትሄ በመፈለግ ስዊድን በአውሮፓ የኢትዮጵያኖች ስፖርት ፌስቲቫል ላይ ተገቢውን ቦታዋን እንድትይዝ ማድረግ ይጠበቅብናል። ለዚህም ደግሞ ሁሉም ጉዳዩ ያገባናል የሚሉ ኢትዮጵያኖች እንደሚተባበሩ ባለሙሉ ተስፈኞች ነን። ይህ በእንዲህ እንዳለ ወደ ሀገራችን ፖለቲካ ዞር ያልን እንደሆነ ሰሞኑን የወያኔ ቱባ ቱባ ባለስልጣኖች ውሸትና ቅጥፈት በአደባባይ የተጋለጠበት፣ አንዳንዶቹም አሜሪካ ሄደው እንደ አገር ቤቱ በጥጋብና በኩራት ለመኮፈስ ሲፈልጉ የነሱ ትምክህት እዛው ኢትዮጵያ ውስጥ በጠመንጃቸው ኃይል ብቻ መሆኑን እንጂ አሜሪካ ባለስልጣን ስለተሆነ ብቻ የተለየ ክብርና ሙገሳ የሌለ መሆኑን የተረዱበት ሰሞን ነው። ይህን በተመለከተ በተለይ በመላሳቸው ጤፊቆላሉ የሚባሉት የወያኔው አፈቅ ቀላጤና ቱባ ባለስልጣን አቶ ሬድዋን አገር ቤት ይዘውት የሚሄዱት ልብስ ለመግዛት አንድ የገበያ አዳራሽ ውስጥ ገብተው ሲንጎራደዱ ኢትዮጵያኖች አይተዋቸው ኖሮ አደርባይ ተላላኪ ሆዳም እያሉ የስድ ውርጅብኝ ሲያደርሱባቸው በቦታው ረብሻ እንዳይነሳ የተጠራ ፖሊስ አቶ ሬድዋን ሁለት እጃቸውን ሱሪ ኪሳቸው ውስጥ ከተው ሲንጎራደዱ አይቶ እጅን ከኪሳ አውጣ ወዲያ ሂድና አርፈቁም ሲላቸው ላየና ለተመለከተ ሰው አቶ ሬድዋን ምን ይስማቸው ይሆን ብሎ መጠየቁ አይቀርም። እኚህ ሰው አገር ቤት ማዘዝ ማሰርና ማሳሰር ማስገደል እንጂ መታዘዝ ምን እንደሆነ የህግ የበላይ ህግ የሁሉም የበላይ እንደሆነ አያውቁ። ታዲያ አሜሪካ ሲያቀብታቸው ሄደው ተዋረዱና በፖሊስ እጅን ከኪስ አውጣ ተብለው አረፉ። አንዳንድ ሰዎች በፍርሃትና በስንፍና የተነሳ ለሀገራቸውና ለህዝባቸው ምንም አስተዋጽኦ ማድረግ ሲያቀታቸው የሚሰጡት ምክንያት ምን ዋጋ አለው ብቻህን ምንም የምታመጣው ለውጥ የለም ሰው አይተባበር ወዘተ ይላሉ። እነሱ ራሳቸው ከሚሰራው ሰው ጋር እንኳን መተባበር ሳይፈልጉ ቀርተው ሆኖም ግን ከልብ ካለቀሱ እንባይገድም እንዲሉ አንድም ሰው ቢሆን ለውጥ ለማምጣት የሚቻል መሆኑን እድሜ ለወንድማችን ላበበ ገላው በደንብ እያሳየን ነው። አሜሪካኖች I can make a difference የሚሉት አባባል አላቸው። አንድም ሰው ቢሆን ለውጥ ማምጣት ይችላል ለማለት ነው። ከኢትዮጵያ ጋር ግንኙነት ያለው የአሜሪካ ዩኒቨርሲቲ ለአቶ ኃይለ ማርያም ደሳለኝ የክብር ዲግሪ ሊሰጣቸው እንዳሰበ ሲሰማ አበበ ገላው አቶ ኃይለ ማርያም ደሳለኝ በጠቅላይ ሚኒስትርነት የሚመሩት መንግስት በህዝቡ ላይ የሚያደርሰውን በደልና ጭቆና እስራትና ግድያ በመረጃ አድርጎ ለዩኒቨርሲቲው ማቅረብ ይህ ዩኒቨርሲቲ ታዲያ በአሜሪካውያን ቤተክርስቲያን አባቶችና ምዕመናን የሚረዳ በመሆኑና ለሰው ልጆች መብት መከበር ትልቅ ቦታ የሚሰጥ ስለሆነ አበበ ገላው የላከውን ማስረጃ ሲያገኝ ለአቶ ኃይለ ማርያም ሊሰጠው ያሰበውን የክብር ዲግሪ ሰርዣለሁ አልሰጥም ማለት። ይህን የሰማው እሳት የበላው የቪኦኤ ጋዜጠኛ ሄኖክ ሰማግዜር የዩኒቨርሲቲው ሽልማት የተሰረዘው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዲግሪውን ለመቀበል ጊዜ የለኝም ስላሉ ነው በማለት የዩኒቨርሲቲውን የሰው ልጆች መብት ጥያቄ ያጣጥለዋል። ለወያኔ ፍም እሳት የሆነበት እሳት በበኩሉ ነገሩን ያጣራና የዩኒቨርሲቲዋ ተወካይ የሆኑት የክብር ዲግሪው ለአቶ ኃይለ ማርያም ደሳለኝ እንዳይሰጥ የተደረገበት ምክንያት የአቶ ኃይለ ማርያም ደሳለኝ መንግስት የሰው ልጆች መብት አለማክበሩን ስለደረስንበት ነው ሲሉ የተናገሩትን ያሰማና እሳት የላሰው የወያኔ ካድሬ ነው የሚባለው የቪኦኤ ጋዜጠኛ ሄኖክ ማግዜርን ውሸት ያጋልጣል። በነገራችን ላይ እንደለመዱት የውሸት ፕሮፓጋንዳቸውን ሲነዙ በእሳት የተጋለጡት የሰሞኑ ሌላው የወያኔ ቱባ ባለስልጣን ዶክተር ቴዎድሮስ አድሃኖም ናቸው። እኚህ የወያኔ ውጭ ጉዳይ ሚኒስትር ለአንድ አሜሪካ ላለ አፍቃሪ ወያኔ ለሆነ ሬዲዮ የኢትዮጵያ ሙስሊም ተወካዮች ጋንታናሙ ከሚገኙት አሸባሪዎች ጋር አብረው ይሰሩ እንደነበር አሜሪካ ነግራናለች ይሉና ቱሪን አፋቸውን ይቀዳሉ። እሳቸው ይህን ቱሻቸውን እንደ ጣቃ የቀደዱት ይህን አፍቃሪ ወያኔ ሬዲዮ ከደጋፊዎች በስተቀር ሌላው ኢትዮጵያዊ አይሰማውም ብለው በመገመታቸውና ደጋፊዎቻቸው ደግሞ የፈለጉትን ቢሉ እንደሚሰማቸው ስለሚያምኑ ነበር። ታዲያ ለወያኔ አሁንም የግሪክ እሳት የሆነው ኢሳት ይህን ዜና ኢትዮጵያዊ በሙሉ እንዲሰማው ማድረግ ከዚያ በኋላ ዶክተር ቴዎድሮስ አድሃኖም ማጣፊያው ይቸግራቸዋል። እሳቸውም ደጋፊዎቻቸውም ይህን ለማስተባበል ሰማይ ወርዳሉ ምድር ይገባሉ። ታዲያ ምን ዋጋ አለው? አንድ ጊዜ ካፋቸው የወጣውን ውሸት እንዴት ይመልሱት? የእሳቸው ሙከራ የነበረው ለደጋፊዎቻቸው የሙስሊሙ ህብረተሰብ ትግል የአሸባሪዎች ትግል ነው፣ ለዚህም አሜሪካ ማስረጃ ሰጥታናለች ብለው ለማሳመን ነበር። አይ ወያኔና ውሸት፣ የውሸትም ቅጥ ያጣ ውሸት። ሰላም ጤና ይስጥልን ውድ አድማጮቻችን፣ እንደምን ሰነበታችሁ? በዛሬው ፕሮግራማችን የተለያዩ ዝግጅቶችን ይዘንላችሁ ቀርበናል። ከዚያ ቀደም ብሎ ግን የኢትዮጵያ ድምፅ ሬዲዮ 21ኛ ዓመት ይመስለኛል ባልሳሳት፣ አሁንማ ጊዜውም እየራቀ እየሄደ ስለሆነ ዓመቱም እየጠፋኝ ነው። 21 ዓመት መሰለኝ። መርሶ ምን ይመስላል?
21 ዓመት ነው።
ትክክለኛ ነው። 21 ዓመትና የኢትዮጵያ አዲስ ዓመት እንግዲህ መከበሪያው ጊዜ ደርሷል። ሴፕቴምበር 13 ይሆናል። በዚህ ዓመት ሴፕቴምበር 13 ባህሉና ዝግጅት ይደረጋል። እንዴት ነው ስለ ዝግጅቱ ምን ትላላችሁ? ሙሉጌታ፣ ዮሴፍ፣ መርሶ
ምን ምን አላችሁ? ምን ታስባላችሁ?
እኔ እንጃ እንግዲህ ካለፉ ከተዘጋጁት ዝግጅቶች ውስጥ የተሻለ ይቀርባል ይገምታለሁ እንጂ
አይደል? ሁሉ ጊዜ የተሻለ ለማድረግ ሙከራ መደረግ አለበት። ሙሉ ጌታ ምን ትላለህ?
ነው እንግዲህ ያው እንደ መናቀው ከነበሩ ስተቶች በሙሉ የበለጠ ለመስራት ዝግጅት ላይ እንደሆነ እናቃለም ነው። ባለፈው አመት የነበሩ ስተቶች በሙሉ ጠፍተው
አይደል?
አሁን በተሻለ 100% ባንልም 99.9 ብለን እንጀምር።
ጀግናተራ አይደለች
ለማዷን እንደምንድን ለጎበስ ተማሪ 100 አይሰጥም ባል ተባለን በልጅ
እኔ 99 ቁጥርን መጥላት ጀምሬያለሁ።
ምን ነው አሉ?
ምክንያቱም ግምርጫ የመሰለኝ አይ ደሞ እንደዚህ ነበር አህመድ ለተማሪ ፈጽሞ 0 አይሰጥም አልነበረም ተብሎ ይጻፍበታል።
ነው 100 አይሰጥም ሲሉ ሰማ ነበር።
0 100 አይሰጥም ይባል
ይባል ነበር ግን 100 የሚገኝ ነው። ለማንኛውም አድማጮቻችን እንግዲህ የኢትዮጵያ ድምጽ ሬዲዮ የ21ኛ አመቱንና ግን በጣም ረጅም ጊዜ 21 አመት እኮ አንድ ልጅ ተወልዶ አድጎ አግብቶ ልጅ መውለድ የሚችልበት ጊዜ ነው አይደል? ይሄን ያመት አገልግለን አገልግሏል የሬዲዮ ማለት ነው።
ነው
ይወደቀ የተነሳ
ውጭ ካሉት ሬዲዮዎች ውስጥ በግል ተቋቁሞ ያ
የሚያሳዝን
ረጅም ጊዜ ያሳለፈ ግን አመድ እንደው ትዚህ እንደሆነ የዛሬ 1 አመት እቺ ስቱዲዮ ራሷ እዛ ውስጥ ነበር።
ሌላ ነበር
ቻነስ ያለች ነበር። አሁን እንደዚህ ሰፋፍታ እንትን ሆኗል ነበር።
አጣም ሰው የሚሳይሆን በመስኮቷ ነበር አይደለ? ቴክኒሻኖቹን ምን ያጭ አሁን እንደዚህ ፊት ለፊት ልታስፈራሩን ፊት ለፊት ቁጭ ብላችሁ የሚያሳዝነው ግን ምንድነው አንድ ነገር ሲኖር በጅ ያለ ወርቅ ከመዳብ ይቆጠራል። ሲጠፋ ነው ሰው መኖሩን የመኖሩን ጥቅም የሚረዳው። እናን ግዜ ያሳዝነኛል የሰዎች አንድ ነገር ከጠፋ በኋላ ከንፈራቸውን ሲመጡ ያ ነገር ከመድረሱ በፊት ግን መተባበር አስፈላጊ ይመስለኛል። እና ይሄንን ኢትዮጵያኖች once for all ይረዱታል ብለን ተስፋ እናደርጋለን። እና ይሄ ሬዲዮ ይከተላል ሰርቪሱን ብለን ተስፋ እናደርጋለን።
አህመድ ሳምንት በጥያቄን አድባብ ሰንዳጠልፍ ከኛ ሬዲዮዎች ሌላ ረጅም ድምያ ያስቆጥሩ ሬዲዮዎች አሉ ወይ ወጭ?
ምን ነው ግን አስቀድመ ጥያቄን አድባብ ሰንዳጠልፍ ያልከኝ ብዙ ጊዜ አድባብ ሲያልፋለው ማለት ነው ስለማላውቅ ነው። የማላቀው ነገር ሊኖር ይችላል ላይኖርም ይችላል። እና የማላቀው ነገር አለ ወይም የለም ከመል
ያው ከነቪዮና ዶቼ ቬሌ ወጭ ማለት ነው አይደል?
እነዛ በመንግስት ድጋፍ የተቋቋመ ሬዲዮ ጣቢያዎች ናቸው።
እንግዲህ
ያ ተለየ ያደርጋል መስሎኝ
እምትገፋፉኝ በህዝብ ኃይል ያለ ሬዲዮ ውጭ ያለ ሬዲዮ ከኢትዮጵያ ድምጽ ሬዲዮ በስተቀር ይሄን ያመት ያገለገለ የለም ልትሉ ነው? እንግዲህ እንድል ነው
ይሄን ሲባል ግን እዚህ
ሲዩድን
ያለው ህዝብም እንደዚህ ያው በየአመቱ የሚያርገው ኮንትሪቢዩሽን
አንየም ያልኩት እኮ ስለ በህዝብ ድጋፍ 21 አመት የቆየ ኢትዮጵያዊ የሆነ የውጭ ሀገር የሚያገለግል ሬዲዮ ከኢትዮጵያ ድምጽ ሬዲዮ ስዊድን ካለው በስተቀር የለም እንድል ልታስገድዱኝ ነው?
ይሄን አሁን እንኳን ከስዊድንም አልፎ ወደ ውጭ
ሆነ አንተ ልትያልፈው ይሄንን መልሳ ልናገርም ማላቀው ነገር። ለማንኛውም እንግዲህ አድማጮቻችን ሴፕቴምበር 13 የኢትዮጵያ ድምጽ ሬዲዮ የ21ኛ ቱን ከማክበሩን በተጨማሪ የኢትዮጵያ አዲስ አመት የሚከበረበት ነው። እንደተለመደው ኢትዮጵያኖች ያገር ባህል ልብሶቻችሁን ልጆቻችሁን ቤተሰቦቻችሁን ይዛችሁ በቦታው በመገኘት ስለ ዝግጅቱን እንደምትሳተፉ ባለሙሉ ተስፋ ነን። ይህ ሬዲዮ የሁላችንም ሬዲዮ ነው፣ የሁሉም ድምጽ ነውና ድምጻችሁን በዚህ ሬዲዮ እንደምታሰሙ
ባለፈው አዲስ አመት ያከበርን ሳለ የኢትዮጵያ ብሔራዊ ቡድን ከቦትስዋና ጋር ሴንትራል አፍሪካ ጋር ይጫወት ነበር። ያም የድል ጊዜ ነበር።
ጭፈራው
ራሱ አሁንም እንግዲህ ሌላ ድል ይፈጠር ይሆናል።
እንደውም እኔ ስራ የመስራ ቤቴ አለቀየና ጓደኞቼ ነበሩ የተወሰኑ እና ህዝቡ ሲጨፍር አይቶ ምንድነው ምን ተፈጠረ ብለው ገርቧቸው ነበር። እና ምናልባት ዘንድሮ ሚኖር ይሆናል አናውቅም። ለማንኛውም በዛሬው ፕሮግራማችን እንግዲህ እንደተለመደው ከዚህም ከዚያም ዮሴፍ ይዞልን ይቀርባል። የተለያዩ ኢንተርቪዎች ይኖሩናል ከኢትዮጵያ፣ ከአሜሪካ፣ ከኢንግላንድ ወይንም ስቱር ብሪታንያ ወይንም ቬሊካ ብሪታንያ ታላቋ ብሪታንያ ናው እንግዲህ ከተለያዩ ቦታዎች ይኖሩናል። እስከ ፕሮግራማችን ፍጻሜ ከኛው ጋር እንደምትሆኑ በመተማመን መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እየተመኘንላችሁ ቴክኒሺያናችን እስቲ ምንድነው ዛሬ በግሚያ ጀባ
እምነቱን ብሎ የኖረ ፍቅርን ይዞ ያደረ ልቡን ለእውነት የሰዋ ሞኝ ይባላል ወይ ሸዋ መናው ሸዋ መናው ሸዋ መናው ሸዋ
ከዚህም ከዚያም እንደምን ሰነበታችሁ አድማጮቻችን። ይህ ሳምንታዊ ከዚህም ከዚያም የተሰኘው ክፍለ ጊዜ ነው። ለዛሬ ያለን ከዚህም ከዚያም ክፍለ ጊዜ ከዚህ ቀጥሎ ይቀርባል። ምን ያህል ኃይለኛ ዝናብ በአንድ ጊዜ ይዘንባል? በኢትዮጵያ ኃይለኛ ዝናብ ሲዘንብ ዶፉን አወረደ ይባላል። በአንዳንድ የዓለማችን ክፍል የዓለም የአየር ንብረት ከመዛባቱ ጋር ተዛምዶ ኃይለኛ ዝናብ በመዝነብ በሰው ሕይወትና በንብረት ላይ የሚያደርሰው ጉዳት ብዙ ነው። በተለይ በደሃ ወይም ባልበለጸጉ አገሮች ችግሩን ያባብሰዋል። እስካሁን ኃይለኛ ዝናብ በመዝነብ ክብረ ወሰኑ ያልተጣሰው እንደ አውሮፓውያን አቆጣጠር 1956 ዓ.ም በአሜሪካ ክፍለ ግዛት ሜሪላንድ ዩኒየንስቫይል በተባለው አካባቢ የዘነበው የዝናብ መጠን ሲለካ በ1 ሜትር ስኩዌር ውስጥ 31 ሊትር ያህል ውሃ ያህል ዘንቧን ነበር። 30 ጊዜ ያህል ኃይለኛ እንደነበር ነው የተወራለት። በምድራችን ከተሰሩት የውሃ ውስጥ መርከቦች ወይም ሰማሪን በትልቅነቱ የመጀመሪያውን ቦታ ያዘው እንደ አውሮፓ መቆጣጠር 1981 ዓመተ ምህረት በታይፉን ደረጃ የሚታወቀው በተግባር ላይ ያለው የራሻው የውሃ ውስጥ መርከብ ነው። ጠቅላላ ክብደቱ 48000 ቶን ይመዘናል። የሰው ልጅ አፍንጫ ቢያንስ 1 ቢሊዮን የተለያዩ ጠረኖችን ለይቶ ማውጣት ይችላል ይባላል። እስካሁን 10000 የተለያዩ ጠረኖች አሉ እንደ ተመራማሪዎች እንደደረሱበት። ረጅም የጠፈር ጉዞ የስነ ከዋክብ ተጓዦችን አንጎል ላይ ተጽዕኖ ያሳድራል። የፀሐይ ጨረር እንደ ምክንያትም ሆነ ይቆጠራል። የፀሐይ ጨረር በአንጎል ውስጥ ያለውን የፕሮቲን መጠን ላይ ተጽዕኖ ያሳድራል። እንደ አውሮፓ አቆጣጠር 2012 ላይ በተደረገው የለንደን ኦሎምፒክ ላይ የጥርስ ሐኪሞች ጥናት እንደሚያስረዳው 55 ከመቶ ያህሉ ስፖርተኞች ጥርሳቸው ቀዳዳ ወይም ጤናማ አይደለም። የተሰጠ መስጊያትን በዝርዝር አልቀረበም። በተጨማሪም 76 ከመቶ ጥርሳቸውን የሚሸፍነው ስጋ ላይ የህመም ስሜት ነበራቸው። እንሰሶች ከሰው ልጅ ጋር ሲወዳደር ጥርሳቸው መወረሻ አለባቸውን? አስፈላጊ አይደለም። እንሰሶች የሚበሉት ሳርና ቅጠል የተፈጠሩ በመሆኑና በውስጡ ስኳርና የመሳሰሉት ጥርስ ጎጂ ንጥረ ነገሮች የሉበትም። የሚቀጥለውን ያገኘው ተጄ ቀዳማይ ስላሴ መንግስት ከተሰኘው ከዘውዳይረታ መጽሐፍ ነው። በሁለተኛው ዓለም ጦርነት ሂትለርና ሙሶሊኒ ግንባር መፈጠር ጎረቤት አገሮችን ባተራመሱበት ጊዜ ለራሷ እንደማይቀርላት የተገነዘበችው እንግሊዝ መሪ የነበረው ዊንስተን ቸርችል ለእንግሊዝ ምክር ቤት የተናገረው ምንጊዜም በእንግሊዝ ታሪክ ሲጠቀስ ይኖራል። እንዲህ ብሎ ነበር ዊንስተን ቸርችል፣ ዛሬ ከፊታችሁ ቆሜ የምነግራችሁ ከሁለት ቀናት በፊት ባቋቋምኩት መንግስት ውስጥ ተካፋይ ለመሆንና አብረውኝ ለመዝመት ዝግጁ ለሆኑት የሥራ ጓደኞቼ የተናገርኩትን ነው። የመጣብንን እጅግ አስፈሪና ጉደኛ የሆነ ጥላት ለመዋጋት ስቃዩን በጥንካሬ ከመቀበል ደመን ከመፍሰስ እንባይንና ላቤን ከማንጠፍጠፍ በስተቀር ለሀገሬ ሌላ ማበረክትላት የተሻለ ነገር የለኝም ብያለሁ። ይሁንና ዛሬ እናንተ ደግሞ ዓላማ ምንድነው ብላችሁ ብትጠይቁኝ በምድር በአየርና በባህር ከጠላታችን ጋር መዋጋት ነው እላችኋለሁ። ቀጥላችሁም ግብ ምንድነው ብለው ብትጠይቁኝ ለዚህ መልሴ አጭር ነው። ግቤ ድል ማድረግ ብቻ ነው። ለሀገራችን ጠላታችን ድል ከማድረግ በስተቀር ሌላ የለንም። ለዚህም ሁላችንም አብረን መቆም፣ አብረን መጋፈጥ፣ አብረን መስዋዕት መሆንና አብረን ድል መጎናጸፍ አለብን ሲል መግለጫውን ደመደመ። አድማጮቻችን እንግዲህ ለዛሬ የነበረን ከዚህም ከዛም ቀደም ብላችሁ ታዳምጡት የነበረው ከኢትዮጵያ ድምጽ ጋር መልካም ቆይታ እንደምታደርጉ ተስፋ ያደርኩኝ የምሰናበታችሁ ሰፍ ነኝ። መልካም ቆይታ።
አሁን ስቱዲዮ ከገባም በኋላ አንዳንድ አድማጮች እየደወሉ በስዊድን የሚገኝ ኢትዮጵያ ድምጽ ሬዲዮ ኢትዮጵያ ውስጥ አንድነት ያዘጋጀ ያለውን የሚሊዮኖች ድምጽ ለመሬት ባለቤትነት የሚለውን በተመለከተ ኢትዮጵያ ድምጽ ሬዲዮ ገንዘብ አሰባስቦ ከህዝቡ እርዳታ ልኮ ነበር የተደረሰ ብለው የጠየቁናሉ። ይሄን በተመለከተ ምናልባት አንዳንድ አድማጮች ያልተከታተሉ በስተቀር ከጥቂት ሳምንታት በፊት ከሶስት ሳምንት በፊት ይመስለኛል ኢትዮጵያ ድምጽ ሬዲዮ በቀጥታ ደውሎ ያንነትን ተወካዮች አነጋግሮ ገንዘቡን የተረከቡ መሆናቸውንና አላማውን በስራ ላይ እንደሚያውሉት ይሄንንም ደግሞ እንደሚያስተዋውቁ ገልጸውልን ነበር በቀጥታ በቴሌፎን ኢንተርቪው ባደረግናቸው መሰረት። አሁንም ይሄንን ጥያቄ ከዚህ ወደፊት የምናነሳ መሆኑን በድጋሚ ለነዚሁ ዛሬ በስቱዲዮ እስከገባን በኋላ ለጠየቁን እና እንዲሁም ለሌሎችም አድማጮቻችን ግልጽ ለማድረግ እንፈልጋለን። እኛም ማረሳ ነው አንድነትም ማረሳው ነገሩ ኢትዮጵያ ውስጥ ያለው የሰላም ሁኔታና በሰላማዊ መንገድ ተቃውሞን የማሰማት በአሁኑ ጊዜ ያለው ሁኔታ ከባድ መሆኑና የድርጅቱ የተለያዩ የተቃዋሚ ድርጅቶች መሪዎች እየተዋከቡ በመሆኑ እንደሆነ እኛም ይገባናል። እናንተም ሳትገምቱት አይቀሩም አልጋ ባልጋ ይመስለንም የኢትዮጵያ ውስጥ ያለው የተቃውሞ ሁኔታና የሰዎች እየተገደሉ እየታሰሩ በየመንገዱ እየተጣሉ ነው እንደምንሰማው። ሆኖም ግን የህዝብ ገንዘብ አሰባስበን ለህዝብ ተወካዮች ኢትዮጵያ ስለላክን ያንን ሁኔታ በድጋሚ ልናረጋግጥላችሁ እንፈልጋለን። እኛም ኢንተረስታችን ስለሆነ ይሄን ነገር እንደምንከታተል በዚህ አጋጣሚ ለመግለጽ እንወዳለን።
መንፈሳዊ ጥሪ ወደ ተራራው ውጡ እንጨትንም አምጡ ቤቱንም ስሩ እኔም በእርሱ ደስ ይለኛል እኔም እመሰግናለሁ ይላል እግዚአብሔር ትንቢተ ሐጌ ምዕራፍ 1 ቁጥር 8 በስዊድን ስቶክሆልም የምትገኘው የደብረ ሰላም መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትሰጠውን መንፈሳዊ አገልግሎት በበቂ ሁኔታ ለማከናወን አዲስና ሰፋ ያለ ህንጻ ቤተክርስቲያን ለመስራት በዝግጅት ላይ ትገኛለች። ስለዚህ ህንጻ ስራውን ለመጀመር የምዕመናን የገንዘብ የጉልበት እንዲሁም የውቀት ድጋፍ እንደሚያስፈልጋት ሁላችን የምናውቀውና የምንረዳው ነው። በመሆኑም ከላይ እንደተጠቀሰው የገንዘብ ድጋፍና እርዳታ ለማሰባሰብ ቅዳሜ ኦገስት 30 2014 ከ12 ሰዓት እስከ 19 ሰዓት በመናዘጋጀው የመሳ ግብዣ ላይ እንድትገኙ ቤተክርስቲያን መንፈሳዊ ጥሪዋን ታስተላልፋለች። እንዲሁም በእለቱ በአባቶች የትምህርት ወንጌል በሊቀ መዘምራን ቴዎድሮስ ዮሴፍ የመዝሙር መርሃ ግብር በሰፊው የተዘጋጀ መሆኑን በታላቅ መንፈሳዊ ደስታ ከወዲሁ እንገልጻለን። አድራሻ ሮግስቬድ ፎልኬትስስ። ለተጨማሪ መረጃ በስልክ ቁጥር 0739126290 ይደውሉ። እግዚአብሔር ቤተክርስቲያናችንን ይባርክ፣ ስራችንንም ለፍጻሜ ያብቃልን። አሜን። በስዊድን የኢትዮጵያ ኦርቶዶክስ ተዋህዶ የደብረ ሰላም መድኃኔዓለም ቤተክርስቲያን
የርዳታ ማሰባሰቢያ ጥሪ። ሰውን ለመርዳት ሰው መሆን በቂ ነው። እንደ ኢትዮጵያ ቆጣጥር በ2004 በወጣት ቢኒያም በለጠ የተመሰረተው ማቄዶኒያ የአረጋውያንና የአእምሮ ህሙማን መረዳጃ ማዕከል ምንም ጧሪና ምንም ገቢ ለሌላቸው በተለይም የአልጋ ቁራኛ ለሆኑና ከቦታ ቦታ መንቀሳቀስ ለማይችሉ ለመመገብ ሆነ ለመጸዳዳት የሰው ድጋፍ የሚያስፈልጋቸውን አረጋውያንና የአእምሮ ህሙማን ከጎዳና በማሰባሰብ መጠለያ፣ ምግብና ልብስ በመስጠትና የህክምና አገልግሎት በማሟላት ተስፋ ላጡ ወገኖቻችን ተስፋ አለኝታ ሆኖ 500 ወገኖቻችንን በመርዳት ላይ የሚገኝ ማዕከል ነው። የማዕከሉ ዋና ዓላማዎች የተራቡትን ጉርስ እንዲያገኙ፣ የተራቆቱትን አልባሳት እንዲያገኙ፣ ቤት የሌላቸው መጠለያ እንዲያገኙ፣ የታመሙት በህክምና እንዲረዱ፣ በአጠቃላይ አካልና የመንፈስ ጫና የገጠማቸውና ተስፋ ያጡ አቅመ ደካማ አረጋውያን ወገኖቻችን ሰላምና ተስፋ አግኝተው ከጨለመባቸው አስከፋፊ አኗኗር በማላቀቅ እፎይታ ላይ እንዲያገኙ መርዳት ነው። ከዚህ ሰባዊ ዓላማ ተነስቶ ከ500 በላይ የሆኑ ወገኖቻችንን አሰባስቦ በመርዳት የሚገኘው የመቄዶንያ የአረጋዊ መረዳጃ ማዕከል ዛሬ ሰውን ለመርዳት ሰው መሆን በቂ ነው በሚል መሰረተ ሐሳብ ተመስርቶ እኛ በስዊድን ነዋሪ የሆን ኢትዮጵያውያን ለወገኖቻችን ማሰባሰቢያና መገልገያ የሚሆን አንድ አምቡላንስ ገስተን እንድንሰጠው በሚረዷቸው ኢትዮጵያውያን ስም ተማጽኗል። ስለሆነም ኦገስት 31 ቀን 2014 በሚደረገው ስብሰባ ላይ በመገኘት በፊልም የተደገፈውን የማዕከሉን ሰባዊ ተግባር በማየት የእርዳታ አሰባሰቡን የሚያንቀሳቅሱ ተወካዮችን ለመምረጥና የዜግነት ግዴታችንን ለመወጣት በቦታው እንድትገኙለት ጊዜያዊ አስተባባሪ ኮሚቴው ወገናዊ ጥሪውን ያቀርባል። ቦታው ሄገስተንስቬገን 162 ቱንልባና እንሽባሪ ኤለር አስፑደን። እደግመዋለሁ፣ ሄገስተንስቬገን 162 ቱንልባና እንሽበሪ ወይም አስፑደን። ሰዓት 14 ሰዓት የማቄዶኒያ የአረጋውያን መረዳጃ ማዕከል ጊዜያዊ አስተባባሪ ኮሚቴ ስቶክሆልም። አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ የተለያዩ ዝግጅቶች አሉ ብለን ነበር። ከትልቋ ብሪታንያ ግሬት ብሪተን ዛሬ አንድ የምንወዳቸው የምናከብራቸው እንግዳችን ከጥቂት ጊዜ በኋላ ከብዙ ጊዜ በኋላ አግኝተናቸዋል። እሳቸውም የሚሉን አለ። ጤና ይስጥልኝ ዶክተር ወንድሙ። ሃሎ
ሃሎ፣
አይሰማም?
በደንብ አይሰማኝም፣ ይቅርታ።
ኦኬ፣ አሁንስ?
እንግዲህ አሁን እናንተ በደንብ ትሰሙኛላችሁ?
ቦታ ልቀይር መሰለኝ።
እሺ እናንተ ከሰማችሁኝ እንደምንም እናን ለመስማት ሞክሩ።
አይ የደንቆሮቹ ውይይት እንዳይሆን እኛ ብቻ ከሰማን እርሶ ካልሰሙን ምን ዋጋ አለው?
አሁን በደንብ ነው መስማሃው።
በጣም ቆንጆ
እኔ ወንድም
በጣም ቆንጆ እንደምን አሉ ዶክተር? በዚህ አጋጣሚ ከብዙ ጊዜ በኋላ ነው የተገናኘነው። ተለያይተን ነበር ያልሞተ ሰው ይገናኛል ሀገራችን ሰው እንደሚለው እና በመገናኘታችን በጣም ደስ ብሎናል። እንድንገናኝ ደግሞ ያደረገን ያው የሀገር ጉዳይ ነው። በግል እንኳን አንዳንድ ጊዜ ብንገናኝ ጥሩ ነበር። ለማንኛውም እስቲ ለምንድን ነው ዛሬ የተገናኘነው?
እንግዲህ እስካሁን አውሮፓ ውስጥ እንቅስቃሴ ስናደርግ ነበር እንደምታስታውሰው እንደምታስታውሱትላችሁ በጣም ጥሩ ሰላማዊ ሰልፎችን ከዚህ በፊት አድርገን ለንደንን አስጨንቀናት ነበር። ብራሰልስን አስጨንቀነው ነበር። ተፈርተን ነበር። ብዙ እንትን ብዙ የተባብረን ተጋግዘን ብዙ ነገር ለሀገራችን አድርገን ነበር። ባለፈው እንግዲህ እንደተጠፋፋ ነው ሁሉ በተለያየ ምክንያት ሳንገናኝና ትንሽም ላላ አድርገነው ነበር በየፊናችን ትግል ጀምረን። እንደምታየው እንግዲህ አገር ቤት ያለው ገዢ መደብ የልብ ልብ ተሰምቶት ከየቦታው ከያለንበት ወንድሞቻችንን መንጠቅ ጀምሯል። የልብ ልብ ተሰምቶት እንደፈለገ ከኬንያ የተወሰዱትን ታቃላችሁ ታስታውሳላችሁ፣ የሶማሊያ የኦጋዴን ተደራዳሪዎች፣ ከሱዳን የኖርዌይ ዜጎች እንዴት ተደርገው ጋምቤላ የበፊተኛው ገዢ የነበሩት እንዴት እንደተወሰዱ ታቃላችሁ። ከዚያም እንግዲህ አልፎ ጓዳችን ገብተዋል። አሁን በጣም አይን ባወጣ መንገድ የዓለም አቀፍን ህግ ሙሉ በሙሉ በጣሰ መንገድ የአየር ትራንስፖርት ተጓዦችን መንገደኞችን ደህንነት የሚጠብቅ ህግ ያለ የአያታን ህግ ሁሉ በጣሰ መንገድ ከየመን አንዳርጋቸው ወንድማችን አንዳርጋቸው ጽጌን እንዴት እንደወሰዱ ያው ሁላችንም ሰምተን እንትን ብለናል። በጣም ተደናግጠናል። መደናገጥም አይደለም እልህና ቁጣ ነዷል። ቤልጅየም እንግዲህ ሰላማዊ ሰልፍ ይደረጋል፣ ስዊድን ሰላማዊ ሰልፍ ይደረጋል፣ ለንደን ሰላማዊ ሰልፍ በየሳምንቱ ይደረጋል፣ ጀርመን ይደረጋል። በየፊናችን ቁጣችንን በየከተማው እየገለጽን ነው። አሁን ግን ለማስተባበር ያንን ኃይል እንደገና አውሮፓ አቀፍ ለማስተባበር ያንን ለመነጋገር መሰለኝ የጋበዝከኝ ወንድም አህመድ።
እኔ የምለው ቅድም አንቱ ብዬ ጀምሬያለሁና በግል አንተ ብንባባልም በዛ ጀምሬያለሁና በዚሁ ልጨርሰው። ቅድም ሲናገሩ ለንደንን አስጨንቀናት ኢትዮጵያኖች ባንድ ሆነው ሲሉ ትዝ አለኝ። አንድ ጊዜ ሟቹ ነፍሳቸውን ይማርና ሟቹ ለስብሰባ መጥተው የተደረገ ሰላማዊ ሰልፍ ላይ እኔም ተገኝቼ ነበር ለንደን። ትዝ ይለኛል ያቺ ፎቶ በሄድኩባት ሁሉ አያታለሁ። ሟቹ ከስብሰባ ወጥተው ኢትዮጵያዊው እንደዛ በማስ ሲጮህና ባንድራውን እያውለበለበ ሲጮህባቸው አይናቸውን ጭንልቅ አድርገው ከመኪና ውስጥ ሆነው ድች ብለው ሲመለከቱ ያቺን ፒክቸር ያነሳውን ሰው በጣም ነው የማደንቀው። እና ያ ሰላማዊ ሰልፍ ትዝ ይለኛል። ለምንድን ነው ያ እንደዚህ አይነቱ የቀረው? በተለይ እናንተ ጋር ነበር በብዛት የሚሰበሰበው ወይንም ብራስልስ ነበር የሚካሄደው? ይሄ ዩኒፋይድ የሆነ እንትኑ ምን ሆኖ ነው የተዳከመው? ቆንጆ ነው እንደገና አሁን መነሳቱ።
አዎ እነ ጭር አልወድም ጭር ይችላል ወድሞች እግዚአብሔር ይስጣቸው እነሱ ናቸው አሁን መተኛታችን ስንት እንደስ ስላላላቸው እነሱ ናቸው እንጂ ደህና አድርገው አስተኝተውን ነበር። ያ የሆነበት ምክንያት አንደኛ ምንም በግልጽ መናገር አለብን፣ የተቃዋሚው ወያኔ ባደረሰችበት አገር ከአገር ቤት ጀምሮ ወያኔ ባደረሰችበት ጫና በተከለችበት አስረዳ ባስገባችበት ሆዳደር በዚህ ምክንያት ተቃዋሚው ተከፋፍሎ ነበር አገር ቤት ከንጅት በኋላ የቅንጅት ባለስልጣኖች ባለስልጣን ባለስልጣን ላለ ይቅርታ የቅንጅት መሪዎች ወደ እስር ቤት ሲገቡ ዩኒፋይድ ሆነው አንድ ሆነው ነው የገቡት ዩኒፋይድ ሆነው አንድ ሆነው የገቡት እኛም ውጭ ያለ ነው ዩኒፋይድ ወይም ደግሞ አንድ ሆነን ነበረ ስንታገል የነበር ነው ተከፋፍላ ከፋፍላ ተከፋፍለው ወጡ ከዛ ሲወጡ በነበረበት ምክንያት በየጊዜው እየተዳከምን መጣን አገር ቤት ያለው ትግል በቀዘቀዘ ቁጥር ውጭ ዲያስፖራ ያለነው በዚያው መንገድ የዛው አካል ነን ሰውነታችን ተለየ በአካል ተለየን ከዚያ እንጂ በመንፈስ ኢትዮጵያ ውስጥ ነው እያንዳንዳችን ያለን ኢትዮጵያ ውስጥ የሚሆነው ነገር ሁሉ እዚህም እንደዚያው ነው የሚደረገው አንዱ የአንድነት ነው አንዱ የመያት ነው አንዱ የግንቦት ሰባት ነው በዚያ አይነት ተከፋፍለን አንድ ላይ ለመምጣት አልቻልንም ነበር በዚያው እንዲህ ያልን ሞራላችንን በቃ ትንሽ እየተዳከመ ወያኔ ልቧን ይዛ በየሀገሩ የያዘች ትደቁሰን ጀመር ሰርጎ ማስገባት ውስጣችን ኮሚኒቲያችን ውስጥ ወያኔ በመግባት የየራሳችንን ለንደን ውስጥ 3 አመት ሙሉ አስራ ቁጭ አርጋናለች ቤተክርስቲያናችን ውስጥ አሰርጋ አስገብታ በየኮሚኒቲው ስዊድን ዘመናው አዎ ስዊዘርላንድ ስንት ምን ያህል ትግል እንደታገሉ ትዝ ይላቸዋል ኮሚኒቲያቸውን ለመውሰድ አውስትራሊያ ምን እንዳደረጉ ራቅ ይበል እንጂ ካናዳ ምን እንዳደረጉ ታቃላችሁ ሆዳሞችን እኛ መሃል መሬትን ሰጣሃለን ቤት ይዘህ ተሰራለህ እየተባለ ህዝባችን እዛ እየተጨፈጨፈ ማይበላ እሚበላውን አጥቶ እየተሰቃየ እኛን ግን እዚህ ውስጥ ሰርቆ በማስገባት በተለያዩ ነገሮች በመደለል በትንትናችንን ማውጣት ጀምራለን ስለጀመረች በዚያ ምክንያት በዚያ እና በተለያዩ ምክንያት ትንሽ ተዳክመን ነበር ያ ማለት በልብ አልተገናኘንም ማለት አይደለም ሁሉም ሰው በየቤቱ ይቆጫል ይናደዳል ግን በየቤቱ በየንትኑ ታስረን ቁጭ ብለን ነበር አሁን ግን አንዳርጋቸው ተጠለፈ አንዳርጋቸው ላንዳርጋቸው አይደለም ይሄ ነገር ያንዳርጋቸው ጉዳይ ብቻ አይደለም ያንዳርጋቸው መጠለፍ ያጠላለፉ ሁኔታ በቃ የድፍረት የምን ልበልህ በቃ በላያችን ላይ የመጨፈር ነው ያ ቁጣ በየከተማው ነዷል ያንን እሳት ከመብረዱ በፊት አቀጣጥለነው አውሮፓ ውስጥ እንደገና ወያኔ ያደረገችውን እስከምትጸጸት ድረስ ነው ምን ሄደው እና ለዚህ ነው አሁን በየቦታው በቁጣ ነደን የተነሳ ነው ያንን ወደ ተግባር እንቀይረዋለን ብለን ነው እግዚአብሔር ከረዳን እናደርገዋለን
ወንድሙ አንድ አባባል አለ ሰው ያስባል እግዚአብሔር ይፈጽማል ይባላል አይደለም እንዴ ስለዚህ የማይረዳበት ምክንያት የለም አይታየንም ደግሞ እንደሚገባኝ ከሆነ የማንኛውም ሃይማኖት የሙስሊሙም የክርስቲያኑም ቢሆን አምላክ ምንድነው የሚለው ለደግ ነገር ከተሰለፋችሁ ከኋላችሁ አለው ነው የሚለው እኔ እንግዲህ በለይማን እንደሚገባይ ነው የእንትኑ ዶግማው ሳልገባ ጥሩ ነገር ለሚሰራ ፈጣሪም አብሮ ይረዳል በነገራችን ላይ ቅድም ነካስ ያደርጉት የናንተን የለንደንን ችግር አንስተው ነበር ምንድነው የቤተክርስቲያናችሁ ችግር እንሰማለን ምንድነው ቤተክርስቲያናችሁ ጅብ ወሰደባችሁ አሞራ በላው ምንድነው ምንድነው ነው
በጣም ጥሩ ጥያቄ ነው በጣም ጥሩ ጥያቄ ነው ብዙ ነገሮች እየተጻፉ ነው እዛ ላይ ብዙ ነገሮች በሚያስደንቅ ሁኔታ ነው ወያኔ ማከላችን የገባችው በሚያስደንቅ ሁኔታ አንድ ችግር ነበረ ቤቱ እንትኑ ውስጥ በጣም በትንሹ ነው የተጀመረው የተነሳው ክፍፍሉ የተጀመረበት ወያኔ ቀዳዳ አግኝታ የገባችበት በጣም ትንሽ ነው እሱም ህግ ያረቀቀን ነበር የመከዳደሪያ ደንቡ ቤተክርስቲያኑ አድጓል የራሳችን ሆኗል 1.7 ሚሊዮን ፓውንድ ወጥቶ ህዝብ ከየኪሳችን አውጥተን ያለ አንዳች ብድር ያንን ቤተክርስቲያን ገዝተናል ሰው በስቷል እና መተዳደሪያ ደንቡ ግን የድሮ የናሸቀ ነው። ያ ይዘጋጅ ተባለ። ያ በሚዘጋጅበት ጊዜ በመሃል አንዳንድ ችግሮች አሉ። እራሳቸው ካህናቶቹ መሃል አንደኛው ይነሳና ለምን ኢንኮርፖሬትድ ባይ ጋራንቲ አናደርግም? ቪዲዮ በነገራችን ላይ አለ እዛ እንትላ በየዩቲዩብ አለ ሲናገር ህዝቡን አስጨብጭቦ ምን ብሎ እንግዲያስ ባለሙያዎች ይግቡና ይሄንን ይስሩ ሲባል ነገሩ ተሰርቶ ሲመጣ አንድ መንኩሴ ነኝ የሚሉ ሰው አሉ። የሳቸው ስልጣን ለዘላለም ነበር ለመያዝ ያሰቡት። ካምፓኒ ባይ ጋራንቲ ከሆነ ቤተክርስቲያኗ ራሷን ታስተዳድራለች፣ ራሷ ትቀጥራለች፣ ራሷ ታባርራለች፣ ራሷ ትከፍላለች፣ ራሷ ትከፍላለች፣ ነጻ ትሆናለች። ያንን ሲያዩ ሙቸገኛለሁ የኔ ስልጣን አይነካም አሉ።
ማን ነው እንደዚህ የሚለው? እኙ መንኩሴ የተባሉት ናቸው።
መንኩሴ አው በስጋቸው ማን ነው ለበለን ስጋቸው ኖር ገለዋል የተባሉት ለነፍሳቸው ይኖራሉ የተባሉት መንኩሴ አባ ግርማ የሚባሉ አስገራሚ የሆኑ ሰላማዊ ሰልፍ ከኛ ጋር እየወጡ የኛን እምነት ያገኙ ወልድባ ሲመዘበር ወያኔ ትውደም ብለው ወጥተው ሲለፍፉ የነበሩ ናቸው። ከዚያ በኋላ እንዴ እሱም እኮ ነገ ይሞታሉ ወይም እንትን ይላሉ ሰው ነው ያልፋሉ አረ ከደህና ህግ ይቋቋምና ይህ ቢባል ኦቨር ማይት በቅሙት ቸገኛለሁ አሉ። በዚህ የተነሳ በጎናቸው የተወሰኑ ምንም እዚህ ግቡ የማይባሉ ሰዎችን አሰለፉ። ያን ጊዜ ወያኔ ከጎናቸው ቆመች። እሳቸው ዘለው ኤምባሲ ገቡ። ግንቦት 20 አከበሩ ከወያኔ ጋራ።
ከእናንተ ተለዩ ማለት ነው?
ሰላዩ
ወንድሙ አንድ ነገር በማከል ላይ ልግባና ሰዓቱም እየደረሰ ነው ግን ይከተላሉ። አንድ አባባል አለ በትንሽ ቀዳዳ አግኝታ ነው ወያኔ የምትገባው ሲሉ ሰማው። ጅብ ያገሬ ሰው ሲናገር ጅብ አንገቱን ማስገቢያ ትንሽ ቀዳዳ ካገኘ ምንም ነገር የሚያግደው ነገር የለም ሰተት ብሎ ይገባል ይባላል። እንደዛ ሆኖባችሁ ነው ማለት ነው የወያኔውን ጉዳይ ትንሽ ቀዳዳ አገኘችና ገባች። ከዛ በኋላ ያው አሁን የደረሰችሁበት
ጳጳሷን አስገባች። ከዚያ በኋላ ለንደን የኖረውን ጳጳ የኖሩትን ጳጳሷን አስገባችበት ቤቱ ውስጥ። ይሄውና ተይዘን እዚህ ህግ ቦታ እየተሟሟት ነው። በዚህ ጊዜ ነው የለንደኑ ትግል የቀዘቀዘው። ይሄንን እንድታወቀልኝ ነው የምፈልገው። በያላችሁበት ኮሚኒቲያችሁ ውስጥ ወያኔ የምትገባበትን ቀዳዳ ትፈልጋለች፣ ትገባለች፣ ትበክላቸዋለች። ተጠንቀቁ ነው የምለው። ተጠንቀቁ። ግን አሁን አንድ ሆነን አውሮፓ ላይ እንነሳለን።
መቼ ነው ሰላማዊ ሰልፉ የታሰበው? እንዴት ነው እስቲ እንትኑን ቢነግሩን።
ሁለት ሰላማዊ ሰልፍ አስበናል። አሁን መንቀሳቀስ ላይ ነው ያለ ነው። አንደኛው ሰላማዊ ሰልፍ ለንደን ላይ ነው የመጀመሪያው የሚደረገው። ያ ሰላማዊ ሰልፍ ለንደንን ከዚህ በፊት ሁለቴ እንዳንቀጠቀጥናት ልናንቀጠቅጣት ነው የምናስበው። ያ ሴፕቴምበር 5 ነው የሚደረገው። ትራፋልጋር ስኩዌር ይነሳል ብለን አስበናል። ከአውሮፓ ገልበጥ ብላችሁ ስዊድን በተለይ ከመጣችሁልን ሰንደቅ ዓላማችሁን ይዛችሁ የኢትዮጵያንና የስዊድንን ይዛችሁ ከመጣችሁ የስዊዘርላንዶቹም እንደዚሁ የሆላንዱም እንደዚሁ ከመጣ ለንደንን የምናስጨንቀው ሴፕቴምበር 5 ነው። ከእንትን ተነስተን ከሃይድ ፓርክ ተነስተን በትራፋልጋር ስኩዌር አድርገን ቶኒ ብሌር ማነው ቶኒ ብሌር ላለሁ ዴቪድ ካሜሩን ቢሮ ፊት ለፊት 10 ዳውኒንግ ስትሪት እንቆማለን። ድብልቅልቋን እናወጣለን። እዛም አንቆመም፣ እዛም አንቀርም። ወደ ውጭ ጉዳይ ሚኒስቴር እንሄዳለን። ዜጋችሁ ተነጥቆ ምን ትጠብቃላችሁ መልስ ስጡን እንላለን። ከዚያ በኋላ ፓርላመንት ስኩዌር ዌስት ሚኒስቴር እቀዳችን ያ ነው። ዌስት ሚኒስቴር ፓርላመንት ስኩዌር ላይ እንሰበሰባለን፣ እዛ እንቆያለን። ግማሹ ፓርላማ ውስጥም ገብቶ የሚያነጋግርበትን ሁኔታ እያዘጋጀን ነው። ከዚያም ስብሰባ እናደርጋለን፣ እንወያያለን። አንድነታችንን ለንደን ላይ አዘጋጅተን ወደ ብራሰልስ ደግሞ ኖቬምበር 7 እንሄዳለን። ኖቬምበር 7 ደግሞ እዚያው እንደዚያው የኢዩን እንትን ኦፊስ እናስጨናንቃለን። እንዴት እንደዚህ ህገወጥ የሆነ መንግስት ትብዬ ከጫካ የመጣ ጫካውን ከጫካ የወጣ እንጂ ወያኔ ጫካው
ከወያኔ አልወጣም
በፍጹም አልወጣም። ሁሉም በአውሬ በእንትን ነው የሚያስተዳድረው እና ይሄንን በየቦታው እየሄደ ወንጀል የሚሰራውን እንትን ገንሺ አካል ድሩዬ ገንዘባቸውን እንዳይሰጡ ምንቱን እንደምናደርቅለት ነው። አሁን እቺን ቃል ገባልሃለሁ እኔ በበኩሌ በምንም አይነት እስከመጨረሻይቱ ድረስ ወያኔ ከዚያ እስከሚወገድ ድረስ ወደ ኋላ ማለት የለብንም። የኢትዮጵያ ልጆች አንድ ላይ መነሳት አለብን።
ለውጥ ልታመጡ እንደምትችሉ ደግሞ ባለሙሉ እርግጠኛ ነኝ። ምክንያቱም ይሄንን የገንዘብ ምንጩን ካደረቃችሁበት ወያኔ የትም መነቃነቅ የሚችል አይመስለንም እና የገንዘብ ምንጩን ለማድረግ ደግሞ የናንተ አስተዋጽኦ ትልቅ ቦታ አለው። ለምሳሌ እና አበበ ገላው የሚያደርጉትን ፋክት የላኩ አንዳንድ ነገሮች ችን ማስቀየር መቻላቸው ራሱ አንድ ምሳሌ ነው። ተስፋ ለመቁረጥ ነው የታሰባችሁት እንደሚሳካ ባለሙሉ ተስፋ ነን። ወደፊት ሰፋ ያለ ውይይት እንደምናደርግ እርግጠኛ ነኝ። ዛሬ ማታ የቴሌፎን ኮንፈረንስ አላችሁ መሰለኝ። አንፎርቹኔትሊ እኔ መገኘት አልችልም፣ ይሄን አስረድቻለሁ፣ ግን ሌሎች እንደሚገኙ ባለሙሉ ተስፋ ነን። እንግዲህ ውድ ወዳጄ ወንድሙ የለንደኑን ለመካፈል ትልቅ ሙከራ አደርጋለሁ። ሁኔታውን አጣርቼ የስራ ጉዳይን ሌሎችም ኢትዮጵያኖች እንደሚገኙ ባለሙሉ ተስፋ ነን። እንገናኛለን።
አንተ ዋልታችንና ማገራችን ነህ። አንተ ማየታችን ራሱ ተስፋ ነው። ድረስልን።
እንገናኛለን።
እኔ ጌታ
መልካም
ዘርታ
መልካም ቀን ይሁንላችሁ። እንግዲህ እንደዋወላለን።
አመሰግናለሁ። እግዚአብሔር ይስጥልኝ ይሄን እድል ስለሰጣችሁኝ እና መሰግበ ራሴና በጓደኞቼ ስም አውሮፓ ባሉት ለንደን ባሉት በሁላችን ስም አመሰግናለሁ። የስዊድን ሬዲዮ
በጣም እናመሰግናለን። ጤና ይስጥልን። አድማጮቻችን አሁን 5:04 ሆኗል። ከይቅርታ ጋር ዜናውን አሁን እናሰማለን። በኮልፌ ክፍለ ከተማ የመኢአድ አመራር እና የፋይናንስ ጉዳዮች ኃላፊ የነበረው አቶ ዳኘ አለሙ ባለፈው ኦገስት 10 መንገድ ላይ ሞቶ መገኘቱን ፓርቲው አስታውቋል። ነዋሪነቱ በዘነበወርቅ አካባቢ የሆነው አቶ ዳኘ አስከሬን ለምርመራ ሚኒሊክ ሆስፒታል ቢላክም ሆስፒታሉ መረጃ ሳይሰጥ ቀርቷል። የአቶ ዳኘ የቀብር ስነ ስርዓት ባለፈው ኦገስት 13 ተፈጽሟል። በዚህ ዓመት ብቻ መኢአድ ከአዲስ አበባ አመራሮቹ ሁለት ሞተው መገኘታቸው ይታወቃል። ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም በእስር ላይ የሚገኙት የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ አባላትን አሜሪካ በጋንታናሞ ካሰረቻቸው አሸባሪዎቹ ጋር ግንኙነት አላቸው ማለታቸውን ተከትሎ በመላው ኢትዮጵያውያን ዘንድ መነጋገሪያ እየሆነ ባለበት ወቅት በፌስቡክ ገጻቸው ለማስተባበል መሞከራቸው በራሱ አግራሞት እንደፈጠረ ነው። ዶክተሩ ከሰሞኑ በአሜሪካ ለሚገኝ አንድ ሬዲዮ በሰጡት በዚሁ ማብራሪያቸው ስለ ሙስሊም መፍትሄ አፈላላጊ እስረኞች ሲጠየቁ በቀጥታ ጉዳዩን በጋንታናሞ አሜሪካ ካሰረቻቸው ሽብርተኞች ጋር በማገናኘት ታሳሪዎቹ ከሽብርተኞቹ ጋር ሴል መስርተው እየተንቀሳቀሱ ነው፣ ይህንንም አሜሪካ ራሷ ነግራናለች ብለዋል። ይህን ተከትሎ ዜናው በተለያዩ የዜና ተቋማት በመነገሩና ህዝቡን መነጋገሪያ እንዳደረገው የተረዱት ዶክተሩ ወደ ፌስቡክ ገጻቸው በመሮጥ እኔ ያልኩት መፍትሄ አፈላላጊዎቹን አይደለም፣ እኔ ለማለት የፈለግኩት ከነሱ በፊት የታሰሩትን ነው ብለዋል። ይህም ዶክተሩ ለፕሮፓጋንዳ ብለው የተናገሩት ምን ያህል አደጋ ውስጥ እንደከተታቸውና እንዳስደነገጣቸው እንደሚያሳይ ብዙዎች እየተናገሩ ነው። በተያዘ በጉዳዩ ላይ አስተያየት የሰጡት የፈርስት ሂጅራ ፋውንዴሽን ሊቀመንበር ጉዳዩን በቀላሉ እንደማያዩትና ድምጹን በማስተርጎም ለሚመለከተው አካል እንደሚያቀርቡት ተናግረዋል። በአምባቢው ማህበረሰብ ዘንድ ተቀባይነት የነበረው ሳምንታዊ መጽሔት ባለቤትና የመጽሔቱ ሶስት አዘጋጆች ሀገር ለቀው ተሰደዋል። የአዲስ ጉዳይ መጽሔት ባለቤት አቶ እንዳልካቸው ተስፋዬ ለኢሳት እንደገለጸው እርሱና ጋዜጠኞቹ በስርዓቱ ሲደርስባቸው የነበረውን ወከባና አፈና ተቋቁመው የአዲስ ጉዳይ መጽሔትን ህልውና ለማስቀጠል ባደረጉት ከፍተኛ ጥረት መጽሔቷ በህብረተሰቡ ዘንድ ከፍ ያለ ተቀባይነት ከማግኘቷም ባሻገር በገንዘብ አቅምም ረገድ ጥሩ ደረጃ ላይ መድረስ ችላ ነበር። አዲስ ጉዳይ እንደ አንድ ጠንካራ የፕሬስ ተቋም በጥሩ የእድገት ደረጃ ላይ በደረሰበት ወቅት በመንግስት በኩል ክሱ ወከባውና ማስፈራሪያው እየተነከረ መምጣቱን የገለጸው አቶ እንዳልካቸው ይህም ሆኖ የህግን መስመር በተጠበቀ መልኩ ሲያከናውኑ የነበረውን ስራቸውን ለመቀጠል እስከ መጨረሻው ሰዓት ድረስ አስፈላጊውን ጥረት ማድረጋቸውን ተናግረዋል። ሆኖም ከህግ አግባብ ውጪ እየደረሰባቸው ያለው ነገር እንዲቆምላቸው ለሚመለከታቸው አካላት አቤቱታ ከማቅረብ ጀምሮ አስፈላጊ ናቸው የተባሉ ጥረቶችን ቢያደርጉም ተገቢውን ምላሽ ከማጣታቸውም ባሻገር ይባስ ብሎ መንግስት በኢትዮጵያ ቴሌቪዥን በይፋ በመጽሔቱ ላይ ክስ እስከመመስረት መድረሱን የአዲስ ጉዳይ መጽሔት ባለቤት ገልጿል። ክሱ በግል ሳይደርሳቸው በመገናኛ ብዙሃን ማለትም በኢትዮጵያ ቴሌቪዥን መገለጹ ሁሉንም ሰራተኞች እንዳስገረመ የገለጸው አቶ እንዳልካቸው ይህም መጪውን ምርጫ ተከትሎ መንግስት በፕሬሶችና በጋዜጠኞች ላይ ሊኖረው የሚችለው አዝማሚያ እና ሊወስድ ያሰበው እርምጃ ምን ሊሆን እንደሚችል በግልጽ የሚያመላክት እንደሆነ ተናግሯል። ክሱ በኢቲቪ መተወዱን ተከትሎ ወከባውና ማስፈራሪያው እየከፋ በመምጣቱም እርሱን ጨምሮ የመጽሔቷ ምክትል ዋና አዘጋጅ ጋዜጠኛ ኢብራሂም ሻፊ፣ ከፍተኛ አዘጋጅ ጋዜጠኛ እንዳለ ተሽና አዘጋጅና አምደኛ ሀብታሙ ስዩም ሀገር ጥለው ለመሰደድ ተገደዋል። የሰንደቅ ጋዜጣ ጋዜጠኛ የሆነው ዘሪሁን ሙሉጌታ ከደህንነት ኃይሎች የሚደርስበትን ማስፈራሪያ ተከትሎ በቅርቡ ሀገር ጥሎ ተሰዷል። ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድና ህዝቡ በመንግስት ላይ አመኔታ እንዲያጣ አድርገዋል በሚል አራት መጽሔቶችና አንድ ጋዜጣ መከሰሳቸውን መንግስት ማስታወቁ ይታወሳል። የብሮድካስት ባለስልጣን በሰኔ ወር 2006 ዓ.ም ባወጣው መረጃ መሰረት ፋክት በወር አማካይ 17993፣ አዲስ ጉዳይ በወር 11750፣ ሎሚ በወር 11250 የኮፒ ብዛት ወይንም ከፍተኛ ስርጭት ያላቸው መጽሔቶች መሆናቸውን አስታውቋል። የሰማያዊ ፓርቲ ሊቀመንበር የአውሮፓ ህብረት በኢትዮጵያ ላይ ጠንካራ አቋም እንዲይዝ ጠየቁ። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ከ20 የአውሮፓ ህብረት አገራት ልዑካን ጥሪ ባደረጉላቸው መሰረት በህብረቱ ጽህፈት ቤት ተገኝተው በተወያዩበት ወቅት እንደገለጹት ኢትዮጵያ አሁን ካለችበት ችግር ወደ ባሰ ችግር ሳትገባ ህብረቱ አፋጣኝ እርምጃ ሊወስድ ይገባል ብለዋል። ኢንጂነር ይልቃል ገዢው ፓርቲ ስለሚያደርገው አፈና፣ በሚዲያው ላይ ስለሚወስደው እርምጃ፣ በስር ላይ ስለሚገኙት ጋዜጠኞች፣ ፖለቲከኞችና ጸሐፊዎች የተናገሩ ሲሆን ይህ አዴግ በርዕዮተ ዓለም መደናበርና በአመራር ብቃት ማነስ መቸገሩን በመግለጽ መጪውን ምርጫ እንደማያሸንፍ በማወቁ ከወዲሁ የአፈና ስልቱን ተግባራዊ እያደረገ ነው ሲሉ አክለዋል። ኢንጂነር ይልቃል ኢህአዴግ እየተከተለ ያለው መንገድና አውሮፓውያኖች የያዙት አቋም ኢትዮጵያን የሚጎዳ መሆኑን በአጽንኦት ተናግረዋል። ጋዜጠኞች፣ ፖለቲከኞችና ጸሐፊዎች ሲታሰሩ ህብረቱ እርምጃ ለመውሰዱን የገለጹት ኢንጂነር ይልቃል የህብረቱ አባላት በሙጋቤ ላይ ከወሰዷቸው እርምጃዎች መካከል ትንሹን እንኳን በኢህአዴግ ላይ ቢወስዱ ለውጥ ማምጣት እንደሚቻል አስረድተዋል። አውሮፓኖች ለራሳቸው ሲሉ በኢትዮጵያ ላይ አንድ እርምጃ መውሰድ እንዳለባቸው ኢንጂነር ይልቃል አሳስበዋል። በመንግስት ፖሊሲና ስትራቴጂ ላይ ያልሰለጠኑ ተማሪዎች ዩኒቨርሲቲ መግባት ሊከለከሉ ነው። የትምህርት ሚኒስቴር ከ360 ሺህ በላይ ነባርና አዳዲስ ዩኒቨርሲቲ ተማሪዎች የመንግስትን ፖሊሲና ስትራቴጂን እንዲሰለጥኑ አስገዳጅ መመሪያ ያወጣ ሲሆን በስልጠናው ላይ ተሳትፎ የምስክር ወረቀት ያልያዘ ተማሪ በዩኒቨርሲቲዎቹ ትምህርቱን መቀጠል እንደማይችል በግልጽ አስጠንቅቋል። የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ ሰሞኑን ለጋዜጠኞች እንደገለጹት በመንግስት ፖሊሲዎችና ስትራቴጂዎች ላይ ከ250 ሺህ በላይ የዩኒቨርሲቲ ተማሪዎችና ከ116 ሺህ በላይ አዳዲስ ተማሪዎች ለተከታታይ 15 ቀናት አበል በመክፈል ባሉበት አካባቢ በፕላዝማ ስልጠና እንደሚሰጥ አስታውቀዋል። የስልጠናው የመጀመሪያ ዙር ከሳምንት በኋላ እንደሚጀምር ያስታወቁት ሚኒስትሩ ሁለተኛው ዙር በመስከረም 2007 ዓ.ም ተሰጥቶ ለማጠናቀቅ መታሰቡንም ተናግረዋል። ስልጠናውን የሚሰጡት ከፍተኛ የመንግስት ባለስልጣናት መሆናቸውን የስልጠናው ዝርዝርና የሚፈጀው ወጪ ምን ያህል እንደሆነ ተጠይቀው ከመናገር ተቆጥበዋል። ሆኖም ሌሎች ምንጮች በስልጠናው ከተካተቱት ርዕስ ጉዳዮች መካከል ስለ ሃይማኖት አከራሪነት፣ ስለ ሽብርተኝነት፣ ስለ ልማታዊ መንግስት ጉዳዮች እንደሚገኙበት ተጠቅሰዋል። ይህ ስልጠና ኢህአዴግ በመንግስት ወጪ ለቀጣዩ ምርጫ ድጋፍ ለማግኘት እንዲሁም ነባር አባላቱን በዩኒቨርሲቲ ተማሪዎች ለመተካት ለዘረጋው መርህ ግብር ማስፈጸሚያ ነው በሚል አስተያየቶች ይሰጣሉ። ምንጮች እንደሚሉት ለፓርቲው ስራ ገንዘብ እንዲወጣ የሚደረገው ከመንግስት ካዝና ነው። በተመሳሳይ ዜና ደግሞ ባለፈው ሰኞ የተጀመረው ለፌዴራል ዳኞች፣ አቃቢያን ህጎች፣ የፖሊስና የደህንነት ኃላፊዎች የሚሰጠው የአብዮታዊ ዲሞክራሲያዊ ስልጠና እንደቀጠለ ነው። በተወካዮች ምክር ቤት እየተካሄደ ባለው ስልጠና ተሳታፊዎቹ በአይነትና በይዘት የተለያዩ ጥያቄዎችን አንስተዋል። አንድ ተሳታፊ የዚህ አይነት ስልጠና በዚህ ወቅት በተለይ ለኛ ለምን አስፈለገ? የፍትህ አካላት በተለይ ዳኞች ከፖለቲካ ነጻ ናቸው በሚባልበት ሀገር ውስጥ በተለይ የስልጠና ማንዋሉ የኢህአዴግን አመራር የዳኝነትን ገለልተኝነት ጥያቄ ውስጥ አያስገባውም ወይ የሚል ጥያቄ አንስተዋል። ሌላ ተሳታፊ ደግሞ ኢህአዴግ ለ23 ዓመታት የገዛ ፓርቲ ሆኖ ሳለ 10 ዓመታት እድገት አመጣለሁ ማለቱ ድክመቱን ከመግለጽ ይልቅ ስለ እድገት ስልጣኔ ብቻ ማውራቱ ምን ማለት ነው ሲሉ ጠይቀዋል። ከታሪክ ጋር በተያያዘ በተነሳው ገለጻ ላይ ደግሞ አንድ ጠያቄ አጼ ምኒልክ ወራሪ ነው ወይስ ሀገር አቅኚ ወይም ተስፋፊ፣ በምኒልክ ዘመን የነበረው የመደብ ጭቆና ነው ወይስ የብሔር ጭቆና በማለት ጥያቄ አቅርበዋል። ቋንቋን በተመለከተም እንደ አንድ ኢትዮጵያን ለመፍጠር አንድ ቋንቋ ያስፈልግም ወይ የሚሉና ሌሎች ተዛማጅ ጥያቄዎችም ተነስተዋል። አፈ ጉባኤ አባዱላ ገመዳ ለተነሱ ጥያቄዎች መልስ የሰጡ ሲሆን አጼ ምኒልክን በተመለከተ በሰጡት መልስ አጼ ምኒልክ ወራሪ መሆናቸውን ገልጸዋል። በምኒልክ ወቅት የነበረው ጭቆና ሁለት ገጽ ነበረው ያሉት አባዱላ በአማራ ክልል የመደብ ጭቆና፣ በኦሮሚያና በደቡብ ክልሎች ደግሞ የብሔር ጭቆና ነበር ብለዋል። ስርዓቱ የሚከተለውን አይዲዮሎጂ በሚመለከት በሰጡት ገለጻ ደግሞ ኢህአዴግ የታይዋንና የህንድን ልማታዊ መንግስት ሪዮት ዓለም ወይም አስተሳሰብ እንደሚከተሉ፣ ነገር ግን ሪዮት ዓለም እንደነሱ ልማትን በግድ የሚጭን መንግስት ሳይሆን ልማታዊና ዴሞክራሲያዊ ነው ብለዋል። ተሰብሳቢዎቹም የነ ታይዋን አይነት ልማትን በግድ የሚጭን መንግስት እንዴት ዴሞክራሲያዊ ይሆናል የሚል ጥያቄ አንስተዋል። ኢህአዴግ በመላ አገሪቱ የሚገኙ ከፍተኛ አመራሮችን፣ የመንግስት ሰራተኞችን፣ የህዝብ ተወካይ የሚባሉትና የግንባሩን ካድሬዎች ሰብስቦ በወቅታዊ የሀገሪቱ ሁኔታ እያነጋገረ ነው። አድማጮቻችን፣ ለሰዓቱ የነበረን ዜና እዚህ ላይ ያበቃል።
የመኪና ችግር አጋጥሞት ያውቃልን? አይጨነቁ፣ ዲምቢል ሰርቪስ ወርክስ ታደርጋላችሁ። ዲምቢል ሰርቪስ ወርክስ ታድ ማንኛውንም የመኪና ችግሮች ልምድ ባላቸው ባለሙያዎች ከፈጣን አገልግሎት ጋር የሚሰጥ ሲሆን በአገልግሎታችን እንደሚደሰቱም አንጠራጠርም። ዲምቢል ሰርቪስ ወርክስ ታድ ሙሉ የመኪና ሰርቪስ፣ የሞተርና የፍሬን እድሳት፣ የጎማ አገልግሎቶች፣ የትራፕ ክሌትራሬ ሰርቪስና አድሳት እንዲሁም የኤር ኮንዲሽን ሙሉ ሰርቪስና ወዘተ የመሳሰሉትን ግልጋሎቶች ይሰጣል። አድራሻችን ሴመንት ዌገን 34 ዩርድብሩ መሆኑን ስንገልጽ በይበልጥ ለመረዳት በስልክ ቁጥር 08 12 058 969 ወይንም በሞባይል ቁጥራችን 070 753 1326 መደወል ይችላሉ። ዲንቢል ሰርቪስ ወርክስታድ።
ልዩ የስብሰባ ጥሪ በስዊድን ስቶክሆልም ከተማ። በምርጫ 1997 ዓ.ም ተመረጠ በተነሳው የህዝብ ተቃውሞ ምክንያት በርካታ ኢትዮጵያውያን እንዲገደሉ ቀጥተኛ ተዛዝ የሰጡና የብዙሃን ደም አላግባብ እንዲፈስ ያስደረጉ የህወሓት አገዛዝ ሹማምንትን ዓለም አቀፍ ፍርድ ቤት ለማቅረብ ሲካሄድ የነበረው ጥረት ህጋዊ መልክ ይዞ ክስ ለመመስረት የሚያስችል ደረጃ ላይ ደርሷል። በመሆኑም ዓለም አቀፍ የጥብቅና ውቅያ ካላቸው ጠበቃ ጋር በመሆን በርካታ ኢትዮጵያውያን ኦገስት 30 ቀን 2014 ዓ.ም ተመረጠ ለስዊድን ፖሊስ ጽፈት ቤት ህጋዊ ክስ ያቀርባሉ። ይህንን ክስ በበላይነት ያዙትና አሁን ላለበት ሁኔታ ያደረሱት አባላትና ጠበቃ እስካሁን የተደረገውን የህግ ሂደት በሚመለከትና ወደፊት ስለሚከናወኑ ቀጣይ ተግባራትን መግለጫና ማብራሪያ ለመስጠት ከኢትዮጵያውያኑ ጋር የሚገናኙበት የስብሰባ መድረክ አዘጋጅተዋል። በዚህ በአይነቱ አዲስ በሆነና በየትኛው ማለም የሚገኝ ህዝብ የበደለና የገደለ ከህግ እንደማያመልጥ በሚገለጥበት ስብሰባ ላይ ያለም አቀፍ የህግ ጥሰት ተቆርቋሪ የሆኑትና የሰብአዊ መብት ተሟጋቹ የህግ ባለሙያ አስቴላን ያደ ህጉን በማብራራት እስካሁን ስላለው ሂደት ስለቀረበው ክስና ስለሚጠበቀው ውጤት ሰፊ ማብራሪያ ይሰጣሉ። በተጨማሪም በምርጫ 97 ዓመተ ምህረት ያጣሪ ኮሚሽን ሊቀመንበር በመሆን የሰሩት ዳኛ ፍሬወት ሳሙኤል በስፍራው በመገኘት ስለተፈጸመው ግድያና ሰብአዊ መብት ጥሰት ገለጻም ያደርጋሉ። እርሶም በዚህ ታሪካዊ በሆነ ስብሰባ ላይ በመገኘት የሚመሰረተውን ክስ እንዲያዳምጡ የውይይቱም ተሳታፊ እንዲሆኑ ጥሪ ተደርጎልዎታል። ቀን ቅዳሜ ኦገስት 30 2014 ቦታ ፎርቢ ጎርድ ስኩላ ፎርቢ አሊየ ከ26 እስከ 30 ሰዓት ከ13 ሰዓት እስከ 18 ሰዓት ቱናልባና ፎርቢ ጎርድ። አዘጋጆች ኢትዮጵያን ዲሞክራቲክ ፎረም እና አፕላይ ሂዩማን ራይትስ።
ባካቹ ይድረስ ይሄ ቃል ዓለም መንግስታት ከኢትዮጵያ ውጭ ለሚኖር ኢትዮጵያዎች ሁሉ ኤሎሄ ይያል ነው። እኛ ኢትዮጵያኖች ልጆቻችን አለቁ አለቁ አለቅን መኑ።
ታላቅ የሙዚቃ ምሽት በስቶክሆልም ከተማ። ዝነኛውና የትዝታው ንጉስ ማህሙድ አህመድና ወጣቱ ድምጻዊ ናቲማን ከአፍሮ ግሩፍ ባንድ ጋር በመሆን በኦገስት 30 2014 ዓ.ም ተመረጠ እናንተ ለማስደሰት ተዘጋጅተዋል። ስለዚህ የቅዳሜ ኦገስት 30 ምሽታችን ከማህሙድ አህመድና ከናቲማን ጋር በግሉበን ሬስቶራንት አሬና አዳራሽ ይሁን። ቦታ ፓልም ፌልትስቬገን 1 ቱናልባና ግሉበን። ሰዓት ከ22 ሰዓት ጀምሮ። ማን ነው ሚለየው? በይበልጥ ለመረዳት በስልክ ቁጥር 0704855584 ወይንም 0704820420 በመደወል ወይንም በድረ ገጻችን www.habashawizema.com ወይንም www.clubhabasha.com መመልከት ይችላሉ። አዘጋጅ ኩኩሻ።
ቻችን አሁን የለንደኑን ስብሰባ በተመለከተ ከዶክተር ወንድሙ መኮንን ጋር ያደረግነው ውይይት በተመለከተ አንዳንድ አድማጮች እየደወሉ በጋራ ተሰብስበን እንድንሄድ ይሄን ነገር ኦርጋናይዝድ የስዊድኑ ይደረግልን ያሏሉ። የኢትዮጵያ ድምጽ ሬዲዮ አቅሙ በሚፈቅደው መሰረት ማለትም ቴክኒካሊቲውን ለማቃለል ይሄንን ጉዞ ለማድረግ የሚፈልጉትን ሰዎች በጋራ እንዲገናኙ እና አብረው እንዲጓዙ ለማድረግ የሚያስፈልግ ከሆነ እርዳታ ለማድረግ ዝግጁ ነው። እኛም በበኩላችን አላሰምንበትም ሊሆን እንደሚችል ወይ ኢትዮጵያ ድምጽ ሬዲዮ እየደወላችሁ ለመጓዝ የምትፈልጉ መመዝገብና በጋራ አሬንጅ ለማድረግ እንዲቻል ለማድረግ እንሞክራለን። ለማንኛውም አድማጭ ደውለው ይሄን ነገር በጋራ ተሰባስበን እንድንጓዝ የሚጓዙ ሰዎች ባንድ ላይ ቢመዘገቡ ብለዋል። እኛ ምንም ችግር የለብንም በእኛ በኩል አይደለም እንደ ማርሶ።
አዎ አይ ለነገሩ ትክክል ነው ግን ቀኑ ኤግዛክትሊ ታውቃል መቼ እንደሆነ?
ቀደም ሴፕቴምበር 5 ተብሏል።
ሴፕቴምበር 5
ምን ቀን እንደሆነ አላውቅም። ሴፕቴምበር 5
ቀዳሜ ቀን አርብ ቀን ነው።
እንግዲህ እኔም ራሴ ገና ቢሮስ ገባይቼ ነው። እንግዲህ ሌላው የኢትዮጵያ ድምጽ ሬዲዮ ማስተዋወቂያዎቹ ዛሬ አልበዙ? ይሄ ነገር እኮ እየጨመረ በሄደ ቁጥር የፕሮግራማችንም እንትን ሰዓት ወደፊት ከፍ ማለት ሊኖርበት ይችላል። ወሬው 3 ሰዓት ልናረግ እንገደድ ይሆናል ሁኔታው ከፈቀደልን እንጂ
ማስተዋቂያውን
ለማስተናገድ የህዝቡን ፍላጎት ለማሟላት ከፈለግን እቺ 2 ሰዓት ምትበቃን መሰለንም። የድገት ችግሩ ይሄ ነው። የለበስከው ሰው ሲያድግ የለበሰው ልብስ እያጠረው ይሄዳል እና የድገት ምልክት እንደሆነ ማላቅም ኢትዮጵያ ድምጽ ሬዲዮ። ለማንኛውም አድማጮቻችን ሴፕቴምበር 13 በ2014 ሴፕቴምበር 13 በሃሉንዳ ፎልከትስ እንደተለመደው የኢትዮጵያ ድምጽ ሬዲዮ የ21ኛ አመቱንና የኢትዮጵያን አዲስ አመት በሚያከብርበት ሰዓት ኢትዮጵያኖች የባህል ልብሶቻችሁን ለብሳችሁ ልጆቻችሁን በተለይ እንደተለመደው ይዛችሁ በቦታው መገኘት ዝግጅቱን እንደምትካፈሉ ባለሙሉ ተስፋንን እምነት አለን። ይሄ ሬዲዮ የህዝብ ሬዲዮ ስለሆነ ሁሉን ነገር አብረን ከህዝብ ጋር መስራት እንፈልጋለን።
ለነገሩ ህዝቡ አሳፍሮና ያቀም
በፍጹም በዚህም ቆራበታለን። አንድም ጧጧት ሁዱድ ቅዳሜና ሁድን እንዳበላሽ የሚያደርገኝ ማለት እንዳበላሽ ጊዜን የረፍት ጊዜን እንትን እንዲያደርግ የሚያደርገኝ የህዝቡን ፍላጎት እያየው ነው።
ሙልጌታ እንግዲህ እንትለው ነገር አለ።
ዝግጅቱን በተመለከተ ልዩ ዝግጅቶች አሉ። ግን ከሚቀጥለው ሳምንት ጀምሮ በምን አይነት ዝግጅቶች እንዳሉ በሬዲዮኑ መቅረብ
ይችላል። ዝርዝሩ ኔታውን ከኔክስት ጀምሮ
ጀምሮን ጀምራል። ለማንኛውም ግን ሴፕቴምበር 13 2014 ዓመተ ምህረት የኢትዮጵያ ድምጽ ሬዲዮን 21ኛ ዓመትና የአዲስ ዓመትን በጋራ ኢትዮጵያኖች እንድናከብር ፕሮግራሙን ያዙ ለማለት ነው አይደለም እንዴ?
ባሁን እኛ በ13 ነው እናከብረው። ግን እኛንም ኮረጀው ነው መሰለኝ ኢሳቶችም ያዘጋጃሉ።
በ13 ያከብራሉ?
በ13 ግን እነሱ እንዳታጣላ እዚህ ላይ መርሶ ማስተካከል አለበት። እነሱ የሚያደርጉት አሜሪካን ሲዲና
አቋ አሜሪካ አቋ
ሌላው ምንድነው
ቋሪፍ ነው ያ
ኦኬ ኦኬ
ያሁኑ የኢትዮጵያ ድምጽ ሬዲዮ 21ኛው አመቱ ለየት የሚያደርገው ብዬ ምለው የኢትዮጵያ ኒው ዊር በ11 ነው የሚውለው።
ኦኬ ሁለት
ቀን ስለዚህ ማንንም ሰው አከብሩም ሁሉም ስራ ላይ ነው የሚሆነው ረፍት ካልወሰደ በስተቀር ስለዚህ በዚህኛው ቀን መከበሩ አንድ ላይ ተሰባስበ
ያው ምን አበባ አየሆይ ነው የሚባለው አበባ አየሆይ ነው ሆየሆይ
የሚል ካለ የኢትዮጵያ ድምጽ ሬዲዮ
ይቅርታ በነገራችን ላይ በሚቀጥለው ሳምንት የኢትዮጵያን አዲስ አመትና የ21ኛ አመቱን በተመለከተ በሬዲዮ ላይ ድምጹን ማሰማት የሚፈልግ አስተያየት መስጠት የሚፈልግ አበባ የሆይ ማለት የሚፈልግ ሆየሆይ ማለት የሚፈልግ ማንኛውንም ቡሄ መጣ የሚባለው ያን ጊዜ ነው ናሴ ነው አይደል እንዴ
ሷው ነው
ናሴ ነው
ሷው ነው
አሁን ኦኬ ለማንኛውም የ21 አመት አገልግለናልና
ናሴ 12 ነው በኢትዮጵያ
አድማጮች ይሄንን አዲስ አመትን በተመለከተ በኢትዮጵያ ድምጽ ሬዲዮ አስተያየታችሁን መስጠት የምትፈልጉ ከሚቀጥለው ሳምንት ጀምሮ ፕሮግራማችን ክፍት ይሆናል። እንግዲህ በዚህ ዝግጅት ላይ እንደምትገኙ ባለሙሉ ተስፋነን እንደምትተባበሩን በተለያየ ሆኑን ያሰብነው ከህዝቡ ጋር ለማክበር ነው ዝግጅቶቹን በሙሉ
ይሄንን 21ኛውን አመት በማንኛው በጉልበት በማቴሪያል በሁሉም ነገር መርዳት የሚፈልግ ሰው ካለ በኢትዮጵያ ድምጽ ሬዲዮ አሁን እስከምንወጣ ከዛ በኋላ በሚቀጥለው ሳምንቶች በመናሳውቃቸው ስልክ ቁጥሮች እየደወለ ዝግጅቱን አብሮ ማዘጋጀት እንደሚችሉ
ነገሩ ለ50 ሎሚ ለአንድ ሰው ሸክሙ ነው ለ50ው ሰው ግን ሽታው ነው ጌጡ ነው እንግዲህኛ ተሳሳተንም አልተሳሳተንም እስከዛሬ እንዳየነው ከሆነ ግን አሁን የምንለው ቃል የተሳሳተ አይመስልንም ምክንያቱም ኢትዮጵያዊው አብሮን ከኛ ጋር ነው ያለው ይሄ ሬዲዮ የጋራችን ነው ቢሳሳተም ቢያጠፋም እየታረመ የሚሰራ ነው ይሄንን በጋራ ምን ሰራውን ሬዲዮ እንዲቆይ ለማድረግ ሁሉም ኢትዮጵያዊ መተባበር አለበት ብለን እናምናለን ይተባበራልም አለበለዚያ ግን ያለችንን አጥፍተን አቅማተን የሰው ጉልበትም የኢኮኖሚም የምንም የሞራሉም አጠፍቶ እቺን ያለችንን መገናኛ እንኳን ካጣናት እንደገና ከንፈር መምጠቱ ዋጋ ይኖረው ችግር ከመድረሱ በፊት ነው አንድ አባባል ታቃላችሁ ምን የሚል አባባል አቃለው መሰላችሁ የሚያስቅ አባባል ጂፕሲ አባት ልጁን ወንዝ ሲልክ እንስራ አሸክሞ ሲልክ አስቀድሞ ይገርፋታል አሉ ለምንድን ነው የምትገርፋት ብሎ ሲጠይቀው ጓደኛው እንዴ እንስራውን እንዳትሰብረው ነው ይለዋል መቼ ሰበረችውና እንዴ ከሰበረችው በኋላማ በገርፋት ምን ዋጋ አለ አስቀድሜ ምገርፋት እንድትጠነቀቅ ነው ይላል መግረፍን እኛ አንደግፍም እበህብት ዋገት ስዊድን ምንድን ነው የሚለው ቻይልድ አቢዩዝ የተከለከለ ነው ግን እንደው ተረቱን ለማለት ያህል ነው አድማጮቻችን ለማንኛውም ይሄ ሬዲዮ እንዲኖር የምትፈልጉ ወገኖቻችን በሙሉ ኢትዮጵያውያኖች በሙሉ እንደምትፈልጉት እርግጠኛ ነን በዚህ እንተባበሩን እርዳታ ለማድረግ የምትችሉትን ማንኛውንም የጉልበት የኢኮኖሚ የሞራል ማንኛውንም እርዳታ በሬዲዮኑ ሰዓት በ19100 በመደወል ማድረግ ትችላላችሁ ከዛው እጭ ደግሞ እንግዲህ በሚቀጥለው ሳምንት በሚሰጣችሁ ስልኮች ማድረግ ትችላላችሁ እየደወላችሁ እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል አሁን ወደ ፕሮግራማችን መልሳችኋለሁ ማርሶ አንድ ሙዚቃ ጋብዘና ሃሎ ተናስተልኝ ሃሎ
ተናስተልኝ
ይስማል ድምጼ
ይስማኛል
በጣም ቆንጆ አድማጮቻችን አሁን ከኛ ጋር አንዲት ወጣት ጀግና የምትባል ኢትዮጵያዊት ትገኛለች። እንደ ብዙዎቹ አባባል እቺ ወጣት ገና ሩጣ ያልጠገበች ወጣት ናት። ሆኖም ግን ምንም ገና ሩጣ ያልጠገበች ወጣት ልጅ ብትሆንም የሀገሯ ፍቅር እንደ እሳት ያንበለበላት የሀገሯን ችግር ሁሉን ነገር ትታ ለሀገሯ ችግር ስትል ስቃይና መከራ በማየት ላይ የምትገኝ ነች። እቺ ልጅ ወይ ወይንሸት ሞላ ትባላለች። ሰላም ጠና አስጥልኝ ወይንሸት። እንኳን በሰላም ወደ ቤተሰቦችሽ ወደ ጓዶችሽ አበቃሽ እንላለን።
አመሰግናለሁ።
ስናይሽ ወይንሸት እንኳን አንቺ በፖሊስና በባለስልጣኖች ዱላ ልትደበደቢ ቀርቶ ሲያዩሽ የምታሳሺ ልጅ ነች ነው የሚሉት። ምን ጉዳት ደረሰብሽ? ለምንስ ታያሽ? ለምንስ ተደበደብሽ? እስቲ ንገሪን።
ከኝ ማርለም የነክል ድብደባ ላደረኩብኝ የሚችል ሰው አይነት አይደለም። ምክንያቱም ፎቶም ምናልባት እንዳያችሁኝ በጣም ምንጭነኝ። ያው ጭካናቸው ነው የሚያሳየው። ሌላ ምንም ነገር የለም። የነሱን ጭካኔ ነው የሚያሳየው። ጭካኔ የሚያሳየው
ምንድነው? ያደረክሽው ቦምብ ይዘሽ ትዞሪ ነበር? ሰው ተደባድቢ ነበር? ምንድነው? ፖሊስ ተደባድቢ ያለሽ? በየመንገዱ እየዞርሽ ምን አርገሽ ነው? አሸባሪ ነሽ? ምንድነው ነገሩ?
እነሱ ምን ከይን ነው የሚለው እንደዚህ ነው። ቦታው ላይ ከተላ በተጠረሻል የሚሉት ነይ በለጽ ይሄ አክቹሊ የሙስሊሞቹን እንቅስቃሴ ተቃውሞንም እንደ ራሴም እንደ ድርጅትም እደግፋለሁ። ቦታው ላይ ያለውን ነገር ለማየት ለመመልከት ነው የሄድኩት። እንቅስቃሴያቸውም ብዙ የምንማረው ነገር አለ። ሁለተኛ ነገር ደግሞ መንግስት ራሱ እነሱ ትክክል አይደሉም ይላል፣ እነሱ ደግሞ ተቃዋሚዎች ደግሞ ትክክል ነን ይላሉ። ያንን ነገር ደግሞ እንደ ሶስተኛ በአይኔ ሂጂ ማረጋገጥ ስለነበረብኝ ነው ቦታ ላይ የተገኘችው እንጂ እነሱ ከሚሉት አንግል አልነበረም።
እውነት ለመናገር ወይንሸት ፎቶግራፍሽን እንዳየሁት ከሆነ እንግዲህ በፎቶግራፍሽን ነው የማውቀው። እንኳን አሸባሪ ሆነሽ ሰው ልታሸብሪ ቆርጦ እኔ እንኳን ምንም እንትን የለልኝ ፊት ለፊቴ የሚያሸብር ነገር ይዘሽ ብትመጪ እንኳን አላምንሽም ትደበድበኛለች ብዬ። የምታስፈሪ ነገር አይደለሽም። ምን አይነት ጉዳት ነው ያደረሽ? እጅሽን ሰብረው ጭንቅላትሽን ሁሉ ነገር ይባላል። ፎቶግራፉንም አይተናል። እስቲ የደረሰብሽን ጉዳት ንገሪ ነው
የደረሰብኝ ጉዳት ማለት እንትን ነው። ሶስተኛ ፎቅ አካባቢ ላይ ነበርኩኝ። አንድ ህንፃ ነዋር መስ ሶስተኛ ፎቅ አካባቢ ህንፃ ነበርኩኝ እና አጠቃላይ ማለት ነው ሁዬ እያየሁኝ እያለ ደህንነት ነገር ነው ከላይ እየቀረጽ ነበረ። ደውን ሲወርዱ አዩኝ። በጣም ማለት የሴት ልጅን ክብር ራሱ በሚነፍግ መልኩ ነው በጣም በቃ እያዳሁ ከመረግ ግርዳ ጋር እያጋጩ ምናምን ነው ይዘው የሚሄዱት። በኋላ ላይ ሲደበድቡም መስገጃ ተከናልቦ ነበር። ልጁ ጀርባቸውን ሰጣ በከበውታል። ደህንነቶች ጭንቅላቴን በጣም መስሎኛል። ሰውነቴ በጣም ቂና ጉናት አካባቢ እሱ ከሚባለው በላይ ራሱ ጉዳቱ ከፍተኛ የሆነብኝ እሱ ነው። ጭንቅላቴም እንደዚሁ ሳን ይሄ ነገር የተፈጠረ ውጭ ባሳት አካባቢ ነበረ እና ህክምና አስፈልጋት በቃ እንጂ ህክምና አስፈልጋት ቦታው ላይ ጊዜያዊ ህክምና የሚሰጡ ነበሩ እና
ሀሎ ወይንሸት ወይንሸት ከኛ ጋር ነሽ?
አዎ
ጠፍተሽብን ነበር። አዎ በነገራችን
ተመቆራረጥ አለ።
አይ እናውቀዋለን። ጨረቃ ላይ መደወል ይሻላል ይላሉ አንዳንድ ጊዜ እዚህ ያሉ ወገኖቻችን ሲተቹ ኢትዮጵያ ከመደወል ጨረቃ ላይ መደወል ይሻላል። የኛ ስልጣኔ ስልክ እንኳን መነጋገር እንዳንችል አድርጎናል ከመሰልጠናችን የተነሳ ይላሉ። በነገራችን ላይ አንቺ የትኛው ፓርቲ አባል ነሽ? የድርጅት አባል ነሽ እስከምናውቀው ድረስ? እስቲ ስለ ድርጅትሽ ንገሪን።
የሰማያዊ ፓርቲ የብሔራዊ ምክር ቤት አባል ነኝ። የሰማያዊ ፓርቲ አባል ነኝ።
ስንት አመትሽ ነው ወይንሸት?
24 አመትሽ ነው።
በዚህ 24 አመት ውስጥ ብዙ ነገር የሰው ልጅ በህይወቱ ማየት የሚገባውን ያየሽም አይመስለንም። የሀገር ጉዳይ እንዴት እንደዚህ ሊያንገበግብሽ ቻለ? ምንድነው ምክንያቱ? ከወላጆችሽ የወረስሽው ነው? ከቅድመ አያቶችሽ የወረስሽው ነው? በአሁኑ ጊዜ የምናየው ወጣቶች አስረሽ ምጪው ሲሉ ነው። ኦፍ ኮርስ አስረሽ ምጪው ማድረጉ ጥሩ ነው፣ መኖርም አለበት። ግን እናንተ ደግሞ ከመጠን በላይ ለሁሉ ነገር ለሀገራችሁ ለህዝብ የሰጣችሁ ይመስላል። ምንድነው ምክንያቱ?
ትልቁ ነገር ያው የስራቱ ማሳያዎች ነው። ሌላ ምንም ምክንያት ሊሆን አይችልም። ምክንያቱም የኔ ምድሜ እንደውም ከዚህም በታች ገና ይመጣል ነው ብዬ የማስበው። ከሚገባው በላይ በጣም ብዙ ሀገራዊ የሚሆኑ በግለሰብም ቢሆን ብዙ አንገብጋቢ ችግሮች አሉብን። የስራቱ ማሳያ ነው ይሄ። ምድሜም ቢሆን የስራቱ ማሳያ ነው።
የስራቱ ማሳያ ነው ስትይ ምን ማለት ነው? የስራቱ ማሳያ ነው እስቲ እሱን አስረጅም።
ያው የነሱ ጭቆና ነው። ብዙ አንገብጋቢ ችግሮቹ፣ ብዙ ነገሮቹ፣ አገዛዙ ምናምን ከዚህ ምድሜ በታች ሆነህ እንድትገባና ለሀገር ታስበህ እንድትታገል የሚያደርግ ነገር ነው እንጂ ያለው አንተ ስለ ራስህ አስበህ ከዚህ ምድሜ በታች ራስህ ሆነን እንድንታገል ሊያደርግ የሚችሉ ነገሮች ናቸው አሁን ያሉት። አሁን እየተፈጠሩ እንደ ሀገርም እንደ ህዝብም እየተፈጠሩብን ያሉት ችግሮች በጣም ከዚህ ምድሜ በታችም ሆኜ ልገባ የምችልበት ሁኔታ ነው ያለው። በጣም ስቃይ ውስጥ ነው ያለነው ከሚገባው በላይ። ይህንንም እናንተ ትገነዘባላችሁ።
አሁንማ እንደምንሰማው ከሆነ በየመንገዱ ሰው እየተገደለም ይገኛል ነው የሚሉት። ጋዜጠኞችም በብዛት እየተሰደዱ ነው። አሁን የሰማነው አዲስ ዜና ደግሞ 360,000 ወደ ግማሽ ሚሊዮን የሚደርሱ ተማሪዎችን በግድ የመንግስት ስልጠና ወስዳችሁ ስለማታይ መንግስት አጥንታችሁ ሰርቲፊኬት ካላገኛችሁ ዩኒቨርሲቲ አትገቡም የሚል አለ። ምርጫው በደረሰ ቁጥር እንደ መድረሱ መጠን ሁኔታዎች በጣም እንትን እያሉ ነው፣ እየተካረሩ ነው ማለት መንግስት የሚወስደው እርምጃ። እንዴት አድርጋችሁ ነው የምትወጡት ይሄንን ችግር? ወይንሸት
አይ ምንም ይሄ ጭንቀታቸውን ነው እንጂ የሚያሳየው አይደለም። ይቀርና አንድ አዲስ ዛሬ ላይ የሚያደርጉት ነገር የራሳችን የሚሏቸው ተቃውሞቻቸው ራሱ እየከዷቸው ነው ያሉት። እንደ ተቃዋሚ በግል የሚደርሰንን ነገር የምናየው ነገር እንደሱ ነው። የሚገርም የራሳችን ከሚሏቸው ተቃውሞች ራሱ የምናየው ነገር እነሱ ከሚያስቡት በተቃራኒው ነው።
ወይንሸት አሁን ያልሽውን ብታስረጅኝ። የራሳቸውን የሚሉት ተቃዋሚዎችም እየከዷቸው ነው። አልገባኝም።
ልልህ የፈለኩት አሁን ለምሳሌ እኔ በታሰብኩበት ቦታዎች በማያቸው አንዳንድ ቦታዎች አካባቢ ላይ በግለሰብ ደረጃ ማውራቸውን ነው የምነግርህ።
ኦኬ።
በጣም እያስጨነቋቸው ነው። እኔም አንተም የሚያስጨንቀን ጭንቀቶቻችን የእነሱን ጭንቀቶች ናቸው ከሚገባው በላይ። መንግስት እያታለላቸው እንደሆነ ጠንቅቀው የሚያውቁበት ሁኔታ ነው ያለው። ፖሊሶችም ቢሆኑ አሁን ለምስበክ በቅርበት አሁን በቅርብ ያየሁት እሱም ነው። ከፖሊሶቹም አጠቃላይ እንግዲህ ሶስተኛን ከሚያክል ትልቅ ፖሊስ ጣቢያ የማልጠብቀውን ነገር ነው ያገኘሁት። በጣም ከምነግርህ በላይ
ወይንሸት፣ እስቲ አንድ ነገር
ከኛም በላይ አንገብጋቢ ነገር ነው የሚደርስባቸው ነገር እነሱ እና ፍጹም ደፍረው እንደኛ ይውጡ እንጂ እነሱም የትግሉ ተሳታፊዎች ናቸው።
ወይንሸት፣ እንዳንቺ አባባል እኮ ጠንከር ያለ ንቅናቄ የሚያካሄድ የሰላማዊ ንቅናቄ የሚያካሄድ ድርጅት ቢኖርና ህዝቡን በደንብ አድርጎ እንትን ቢለው ህዝቡ ይሰለፋል ነው የምትይኝ? እንደገባኝ
100% ምንም ጥርጥር የለኝም ለዚህ። ምክንያቱም ትንሽ ደፍረው የሚወጣ ሰው ብቻ ነው የሚያስፈልጋቸው እንጂ ምክንያቱም እኛ አይደለም ይቅርና ሀገር ውስጥ ሀገሮችም ያለውን ነገር ጠንቅቀው ይሄ በተቃውሞ ዙሪያ ያለውን ነገር ጠንቅቀው ያውቃሉ። መረጃዎች አላቸው ብዙ ነገር እና ያ ነገር ራሱ የሚያሳየው ልባቸውን ነው፣ ሌላ ምንም ነገር አይደለም።
ወይንሽ ፓርክንስ ራሱ መግባታቸው ለኔ ትልቅ ማሳያ ነው።
ወይንሽ እስቲ አንድ የግል ጥያቄ ልጠይቅሽ። የሰው ልጅ መቼም ምንም ቢሆን ምንም ደካማ አኪል አለው። አኪል ታቂያለሽ፣ አኪል ተረከስ አለው። ግማሹ ገንዘብ በገንዘብ ይታለላል፣ ግማሹ ወንድ ከሆነ በሴት በተለያየ በመሬት በሀብት በምን ይታለላል። የሰው ልጅ ደካማ ጎን አለው። እንዴት ነው የናንተ ወጣቶቹ አከባቢ በተለይ ሰማይ ፓርቲ አከባቢ ያላችሁ የተቃዋሚ አንድነት ምንም ያላችሁ እናንተን መያዝ አልቻሉም? በጉቦም በምንም በምንም ለምንድን ነው እንደዚህ ጨክናችሁባቸው? ምንድነው የሀገራችሁ ፍቅር ነው? ምክንያቱም እኔ እዚህ ሀገርማ ያለው ለጥቅም ሲሉ የማይወዱትን ነገር የሚሰሩ ሰዎች ያጋጥሙናል። ውጭ እንኳን ኢትዮጵያ እዚህ ድረስ እንዴት ነው የናንተ ጥንካሬ ከምን የመጣ ነው?
ጥንካሬው ከህዝቡን ቀርበን ከማየት የተነሳ ነው። ምክንያቱም ህዝቡ እየተራበ ህዝቡ እየተንገላታ ብዙ ሰዎች ሜዳ ላይ ያለ ምንም ነገር ብርድና ፀሐይ እየተፈራረቁባት በሚኖርባት ሀገር እነሱ በምንም ነገር በገንዘብም ይሁን በምንም ነገር ለማስተላለፍ የሚሞክሩት ነገር መቼም አይሳካላቸው። መቼም እስቲ ምንን ገብቼ ራሱ ያየው ትልቁ ነገር እሱን ነው። በገንዘብ ዘው ለመቀየር ይፈልጋሉ። እንዲሁም ደግሞ አባሮቻችንም እንዲሁ በገንዘብ አሸንፈው ለመውሰድ የሚፈልጉ ነገር አለ። ማለትም እኛ ወገኖቻችን ተርበው እኛ ጠግበን ማደር የሚችል ልቦና ስለ ልቦና የለንም። እሱ የማይሳካላቸው ነገር ነው በታሪክ።
ወይንሸት የናንተ ድርጅት አንቺ በታሰርሽበት ጊዜ የናንተ ድርጅት አባሎች የተወሰኑት ሊጎበኙሽ መጥተው የደረሰባቸውን ሰምተን ነበር። እንዴት ነበር? በእስር ቤት በነበርሽ ጊዜ ሰው መጠየቅ ይችል ነበር አንቺን? እንዴት አድርገው ነበር የያዙሽ? ፖሊሶቹም ወታደሮቹም መርማሪዎቹም እንዴት ነበር?
ሰው መጠየቅ ጓደኞቼ ጠይቁኝ የነበረው ከታሰርኩኝ ከስምንት ቀን በኋላ ነው። የታሰርኩ አካባቢ ምግብ ብቻ ነበር የሚገባው። ስም አንዳንዶች ይከለክላለሁ፣ አንዳንዴ ይገባል። ምግብ ብቻ ነው እንጂ አንገናኝም ነበረ። ያው ምንድነው ምክንያቱ? ያው የሰሩት እንትን ነው፣ ስህተት ነው። ከባድ ጉዳት አድርሰውብኛል። እሱን ደግሞ ህዝብ እንዲያየው አይፈልጉም። ጥፋታቸው ነው እንደዛ ሊያደርግ የቻለው እንጂ ሌላ ምንም ነገር አይደለም። ህዝብ እንዲያየው አልፈለጉም። ያደረጉብኝን ነገር ትንሽ እስኪሻለኝ ድረስ ጠብቀዋል። ከዛ በኋላ ፈቅደዋል፣ ከስምንት ቀን በኋላ ማለት ነው። የተያዝኩት በደህንነት አካሎች ነው። እንዳልኩህ እየተከታተልኩ ነበር እዛ አካባቢው ላይ ሆኜ። ምንም በቃ ጦር ሜዳ ነው የሚመስለው አይደለም፣ መስጊድ ይቅርና የሃይማኖት ቦታ ጦር ሜዳ ነበር የሚመስለው ቦታ። እናንተም በሚዲያ ተከታትላችሁታል ያለው የነበረውን ነገር። ነገር ግን እኔም ከያዙኝ በኋላ እጅግ በጣም ደብድበውኛል። በጣም ከምነግርህ በላይ ከደበደቡኝም በኋላ የሀገር ጉዳይ ነው ሕክምና እያልኩኝ እየጠየቅኩኝ ነበረ እየጮኩኝ ነበር። እና የሀገር ጉዳይ ነው፣ ከዚህ የትም መንቀሳቀስ አችልም፣ እዚህ ማድረግ የምችሉትን ነገር አድርጉ ይሉ ነበር። እና መሰፋት ነበረበት፣ ከአቅማችን በላይ ነው ይሉታል ነርሶቹ። ጊዜያዊ ሕክምና እየሰጡ ነበር እዛው አራተኛ ፖሊስ ጣቢያ። በጣም ብዙ ቢያንስ ከ2000 ሰው በላይ ተጎድቶ ነበረ። እና ወደ ከፍተኛ ሆስፒታል መሄድ አለባት ሲላት፣ የሀገር ጉዳይ ነው አትሄድም በታሪክ ብለው ወደ ሶስተኛ ፖሊስ ጣቢያ ይዘውኝ ሄዱ። እስከ ምሽቱ 4 ሰዓት ምንም የተደረገልኝ ህክምና አልነበረም። ከ4 ሰዓት በኋላ ነው እኔም ብራሴ እየዛልኩኝ እኛና እየደከምኩኝ ሲሄድ ደንግጠው ነው እነሱ የሚወሰዱኝ። ከምሽቱ 4 ሰዓት ላይ ራስ በሳ ሆስፒታል ወሰዱኝ። በጣም በከፍተኛ ስቃይ በአስቸኳይ አምጧት ስለተባለ ያለምንም አደንዝዣ ነው ያን የሚያክል ቁስል ራሱ ሲሰፋልኝ የነበረው። ብቻ ከባድ ነገር ነው።
እስቲ እኔ የምለው ለእኛ ውጭ ላለ ነው፣ ለአንዳንዶቻችን በጣም ለማመን ያስቸግራል። አንቺን የምትመስል ልጅ የፖሊስ ዱላ ከግራ ከቀኝ ማአት ጭንቅላቷ ላይ ሰውነቷ ላይ ማውረዱ በተለይ የዚህን የሰለጠነውን አገር የፖሊስ አሰራር ለምናይ ሰዎች እየቸገረን ነውና፣ እነዚህ ሰዎች በእውነት ከሰው የተወለዱ ሰዎች ናቸው? አውሬዎች ናቸው? ቀንዳላቸው ሰዎች ናቸው? ስታያቸው ፖሊሶቹ ምንድን ነው የሚያስቡት? ምንድን ነው የሚሉት? ከሰው የተፈጠሩ ናቸው?
በጣም ከፖሊሶቹም በላይ የደህንነት አካሎች አሉ በሲቪል የሚሰሩት ማለት ነው። እና እነሱ እንደውም እኔ በጣም በጣም የሚከብድ ነገር ነው የምታየው። አገር ውስጥ እንደ ዜጋ እንደዚህ መፈጸም መቻሉ በራሱ ትልቅ አስደንጋጭ ነገር ነው። ያም ሆነ ግን ያው የመጨረሻው ሰዓት እየደረሰ እንደሆነ ነው የምታየው። እንደውም እዛው ማለት መሬት ላይ ወድቄ ባለውበት ሰዓት እርስ በርስ የሚነጋገሩት ነገር እሰማለሁ። በኋላም ላይ ፖሊስ ጣቢያም የምሰማው ነገር እንደውም በእኛ እንትን ነው የሚሉት፣ እንደውም በእኛ ርኅራሄ ነው፣ እንደውም ይህን ያክል ሰው ያልተጎዳው ነው የሚሉት። በቃ ቀጥታ ተኩሱ የሚል ትዕዛዝ ተላልፏል ነው የሚሉት። አስደንጋጭ ነገር ነው። በጣም አስደንጋጭ ነገር ነው። በአመለካከታችን ምክንያት ነው እንደዚህ እየሆነ ያለ ነው። ያም ሆነ ግን እሱንም ቢሆን እስከ መጨረሻው ድረስ እንታገለዋለን።
ወይንሸት ጀግና ነሽ፣ ለእኛ ጀግናችን ነሽ። ምን ይሰማሻል?
በጣም ደስተኛ ነኝ ከሚገባው በላይ። ለሀገሬ ነው ለህዝብ ነው ብሞትም በጣም ደስተኛ ሁኜ ነው የምሞተው። ከሚገባው በላይ በጣም ደስተኛ ነኝ። ህዝቡ ደግሞ እየሰጠኝ ያለው ፍቅር የሚያበረታታና እንደውም ከዚህም በላይ ደግሞ በጣም ብዙ መስዋዕትነት ሊያስከፍሉ የሚችሉ ነገር ፍቅር የህዝቡ ፍቅር እየሰጠኝ ነው በጣም እና በጣም ደስተኛ ነኝ ከምነግር በላይ።
ወይንሸት እንግዲህ እግዚአብሔር ጥናቱን ይስጥሽ። እንደገባን ከሆነ ሞራልሽ ከጠበቅነው በላይ ነው። አሁንም ለዓላማሽ ቆመሽ የምታገይና ህይወትሽን የምትሰጪ ሆነሽ ነው የተረዳ ነው። ወጣት ኢትዮጵያውያት ሴቶችም ወንዶችም ያንቺን ድምጽ ሰምተው ያንቺን የልብ ጥንካሬ የዓላማ ጥንካሬ ሰምተው ለህዝባቸው እንዳንቺ እንደሚያስቡና አንቺን ፈለግ እንደሚከተሉ ባለሙሉ ተስፋ ነን። አድናቆታችንን ለመግለጽ ያህል የእናንተን ምንድን ነው የሚሏችሁ? የጣይቱ ልጆች ነው የሚሏችሁ አይደለም? የጣይቱ ልጅ። እስቲ ሳትለይን የጣይቱን ሙዚቃ እንጋብዝሽና ሰላም ብለንሽ እንለያያለን። ወይንሸት ባለሙሉ ተስፋ ነን። ሙዚቃውን ላንቺ ነው እንግዲህ፣ ላንቺና ለጓደኞችሽ ነው። መልካም ብርታት፣ መልካም ጥናት፣ መልካም ጥንካሬ። ኢትዮጵያዊ በሙሉ ከጎንሽ ነው። ለዓላማችሁ አብረን እንሰለፋለን። ጤና ይስጥልኝ። እናመሰግናለን።
እናመሰግናለን። እግዚአብሔር ያክብርልኝ።
ክብርት ጠቅላይ ሚኒስትር እስቲ ስለ ሴት ልጆችና ስለ ወጣት ሴቶች ምን ያስባሉ?
ሴቶችና ወጣት ሴት ልጆች በሙላ በውስጣቸው ጥንካሬ እና ችሎታ እንዳላቸው አምናለሁ።
በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ አሜን። የጻድቁ አባታችን አቡነ ተክለ ሃይማኖት ዓመታዊ የንግስ በዓል በሶሎንቶና ቅድስት ማርያም ቤተክርስቲያን በድምቀት ይከበራል። ከበረከቱ ይሳተፉ። ቀኑ ቅዳሜ ኦገስት 23 2014 ዓመተ ምህረት ወይንም ነሐሴ 17 2006። ሰዓት ከጧቱ 7 ሰዓት እስከ 11 ሰዓት። አድራሻ ዩትሲክት ቬገን 8 ሶሎንቶና። ጥሪውን ለሌላ ክርስቲያን ወገኖች ያስተላልፉ ዘንድ ይሁን። የሰበካው ጉባኤ
አርቲስት እናና ዱባለ ባጋጠማት ድንገተኛ ህመም በቤተዛታ ሆስፒታል በህክምና ስትረዳ ቆይታ ከዚህ ዓለም በሞት ተለይታለች። የቀብሯም ስነ ስርዓት ነገ ነሐሴ 11 ቀን 2006 ዓመተ ምህረት ቤተሰቦቿና ወዳጅ ዘመዶቿ በሚገኙበት በጉርድ ሾላ በሚገኘው ሳሊተ ምህረት ማርያም ቤተክርስቲያን ይፈጸማል።
እንግዲህ አድማጮቻችን የዛሬው ፕሮግራማችን በዚሁ ይጠናቀቃል። ሳምንት የኢትዮጵያን አዲስ አመትና የኢትዮጵያ ድምጽ ሬዲዮን 21ኛ አመት በተመለከተ ልዩ ፕሮግራም ይዘንላችሁ እስከምንቀርብ ድረስ በእናና ዱባለ ዘፈን እንሰናበታችኋለን። እስከ ሳምንት መልካም ሳምንት።